እንግዲህ ይሄ በየሳምንቱ እየተሰባሰብን በእግዚአብሔር ቃል ማድ ዙሪያ ምንማርበት የዓርብ ምሽታችን ነው። እንኳን ደህና መጣችሁ። ኦንላይንም የሚከታተሉን አሉ። እናንተም እንኳን ደህና መጣችሁ። እግዚአብሔር በመካከላችን አለ። እግዚአብሔር ያስተማረን ነው። እግዚአብሔርን በጣም አርገን እናመሰግናለን። ወደ ጌታ ቃል እንሄዳለን። እግዚአብሔር ያስተጠቀ ነው። ምዕራፍ 6 ያው ልንጨርሰው ነው። እንግዲህ የኤፌሶን መጽሐፍ አብራችሁን ለከረማችሁ አንድ አመት ከመናም እንደዚህ ሆኖታል። እግዚአብሔር ያስተጠቀን ነው ለመንፈሳዊ ውጊያ። በቀረውስ በጌታና በኃይሉ ችሎት ምን ይሆናችሁ ነው? አይ ድምጻችሁ አይሰማ። የበረታችሁ ሁኑ በለው። እግዚአብሔር ያስተማረን ነው። መታጠቅ ያስፈልገናል እና እግዚአብሔር ያስተጠቀን ነው። ባለፈው ሳምንት ምን የመዳን አንዴ በጣም ነጻጣላችሁ። ዛሬ የመዳን ራስ ቁር ነበር የተማርነው። ሄልሜት ማድረግ አለብን የመዳን እርግጠኝነት። እኔ በጣም እግዚአብሔር ተናግሮኝ ነው የሄድኩት ላስት ዊክ። እና ስንዋጋ የመዳን እርግጠኝነት በጣም ያስፈልጋል። በመዳናችን እርግጠኞች ካልሆንን ወደ ውጊያ ባንወጣ ይሻላል። እና መዳን የሁሉ ነገር መሰረት ነው። እና የመዳን ራስ ቁርን ተምረናል። ዛሬ ደግሞ እግዚአብሔር በሰይፍ ያስታጥቀናል። እና የመንፈስን ሰይፍ ያዙ የሚለውን አብረን እንማራለን። እግዚአብሔር ከኛ ጋር ነው፣ ያስታጥቀናል። መጨረሻ ላይ እንጸልያለን። እንደሱ አድርገን ነው የምንወጣው። ወንድማችን አብርሃም አለ፣ አብርሽ መጥቶ የጌታን ቃል ያስተምረናል። ብንጸልይ ሳጭር ጸሎት አብርሽ ከመምጣቱ በፊት አንገቶቻችን ዝቅ አድርገን መጽሐፍ ቅዱስ ለሚያስፈልጋችሁ ከፊት ለፊታችሁ ያሉ የወንበሩ ኪስ ውስጥ መጽሐፍ ቅዱሶች አሉ፣ እዛ ሪፈር ልታደርጉ ትችላላችሁ። አጭር ጸሎት እንጸልይና ወንድማችን አብርሃም መጥቶ የጌታን ቃል ያካፍለናል። የጌታን ጸጋ አብረን እንካፈላለን። ክብር ለአንተ ይሁን ጌታችን ሆይ፣ በቤት መገኘት ስለሆንልን በዚህ ምሽት እናመሰግንሃለን። መንፈስ በመካከላችን ስላለ ጌታ እግዚአብሔር ሆይ ለማስተማር፣ ለማስታጠቅ፣ ለመገሰጽ፣ ለማበርታት ጌታ እግዚአብሔር ሆይ በመካከላችን ስላለ እናመሰግንሃለን። እዚህ ስላሉ ወገኖች አመሰግንሃለሁ። ኦንላይን ስለሚከታተሉን ወገኖቻችን እናመሰግንሃለን። እግዚአብሔር አምላካችን ሆይ በዚህ ምሽትም ደግሞ በኃይልህ ስለምታስታጥቀን፣ በቃልህ ስለምታስታጥቀን እናመሰግንሃለን። እግዚአብሔር አምላካችን ሆይ የመንፈስን ሰይፍ ታጥቀን የምንወጣበት ምሽት እንዲሆንልን ጌታ ሆይ እንጸልያለን። ጊዜያችንን ባርክልን ጌታ እግዚአብሔር ሆይ። ወንድማችን አብርሽ ጸጋህን ሲያካፍለን ከእርሱ ጋር እንድትሆን እኛንም ደግሞ እግዚአብሔር አምላካችን ሆይ እንድናደምጥ እግዚአብሔር አምላካችን ልባችን፣ መንፈሳችን የተከፈተ እንዲሆን እንጸልያለን። መንፈስ የሚሰራበት ምሽት እንዲሆን ጊዜያችን ለአንተ አሳልፈን ሰጠን። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።
ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? ሳምንቱ ጥሩ ነበር? እኔ ጋር ጥሩ ነበር፣ እግዚአብሔር ይመስገን። አሁን ማሙሻ እንደነገራችሁ ስለ በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ስለሚደረግ መንፈሳዊ ውጊያ ወይንም ጦርነት ጳውሎስ ለኤፌሶን ቤተክርስቲያን የጻፈውን መልእክት እያየን ነበር የቆየ ነው። ምዕራፍ 6 ከቁጥር 10 ጀምሮ ባለፈው ሳምንት ቁጥር 16ን 17ንም አይተናል። አላለቀም ግን 17 ዛሬ እሱን ነው የምንቀጥለው። መንፈሳዊ ውጊያ ውስጥ የገቡት እነዚህ መልእክቶች የተጻፈላቸው ሰዎች መንፈሳዊያን ስለሆኑ ነው። ለዓለማዊ ሰው አሁን እንደዚህ አይነት እንትን ሴንስም አይሰጥ አይገባም፣ ኦልሬዲ በቁጥጥር ስር ስላለ ማለት ነው። አሁን ሰይጣን መፍጠር አይችልም ታውቃላችሁ፣ ፈጥሮም አያውቅም። መማረክ ግን ይችላል። አሁን ጌታ ኢየሱስ ክርስቶስ ምዕራፍ 4 ታስታውሱ እንደሆነ ምርኮን ማረከ፣ ለቤተ ክርስቲያንም ስጦታን ሰጠ ማለት መጀመሪያም ሰው የእግዚአብሔር ነው፣ ሰው የሰይጣን አይደለም። ግን እንደ ቅኝ ግዛት እንደ መገዛት አይነት ይማረካል። ሰው በአመፀኝነት ለእግዚአብሔር ባለመታዘዝ ምርኮኛ ይሆናል። ከተማረከበት ነው ጌታ ኢየሱስ ክርስቶስ እንደገና መልሶ የራሱ የሚያደርገው ወይም ለወደ እግዚአብሔር መንግስት የሚስበው ሰዎች እኛ ዓለማውያን ሆነን መንፈሳዊ ውጊያ ሳይሆን እኛ ኦልሬዲ በቁጥጥር ውስጥ ስለሆንን ምንም ማድረግ አንችልም ነበር። አሁን ግን ከቁጥጥር ውጭ ስለወጣንና ከሱ እጅ ስላመለጥን የእግዚአብሔር መንግስት ወራሾች ስለተደረግን ይሄንንም ደግሞ ድሉን ያወጀልን ወይም የፈጸመው ኢየሱስ ስለሆነ እሱን መቀበል ማለት የእሱን ድል መቀበል ማለት ነው። ግን ባለፈው ሳምንት እንዳነሳሁት ያስቆጠርነው እኛ ስላልሆንን ነው አሁን የምንሳቀቀው። በተለያየ ውጊያ ውስጥ መንፈሳዊ ውጊያ ውስጥ ስናልፍ ስንከሰስ፣ አንዳንዴ የእኛ ጽድቅ አቋመን መስሎን ፐርፎም ማድረግ ያቃተን ጊዜ ህይወታችን የወረደ ሲመስለን ሁሉ ያንን የጌታን ድል ማወጅ ያቅተናል እና በጣም እንከሰሳለን፣ እንወቀሳለን፣ ብዙ አይነት ፈተናዎች ውስጥ እናልፋለን። ስለዚህ መንፈሳዊ ውጊያ የሚዋጋ ሰው በመንፈሳዊ ዓለም ውስጥ ዕውቅና ያገኘ ሰው ነው። እነዚህ ሰዎች በሰማያዊ ስፍራ በመንፈሳዊ በረከት የባረከን ብሎ ነው የጀመረላቸው ምራፍ 1 ላይ እንደገና ምራፍ 2 ላይ ከሱ ጋር አስቀመጠን ይላል በሰማያዊ ስፍራ ተቀመጠን ይላል። ስለዚህ ይሄን ስላገኙ ነው መንፈሳዊ ውጊያ ውስጥ የገቡት። የዛሬም አንባቢዎች ወይም አማኞች ያንን በክርስቶስ ኢየሱስ ያለውን የማዳን ሥራ የበራልንና የተገለጠልን ያመንን ሰዎች እዚህ መንፈሳዊ ውጊያ ውስጥ መግባት ግዴታችን ነው። አልዋጋ ማለት እንኳን አይቻልም። ይገርማችሁ ኦሬዲ ሰማያዊ ስፍራ ዕውቅና ሰጥቶናል። ስለዚህ በሰማያዊ ስፍራ ዕውቅና ያገኘን ሰው መንፈሳዊ ዓለም ወይም ይሄ የክፋት መንፈሳዊያን ሰራዊት ታርጌት ነው የሚያደርጉት። መጽሐፍ ቅዱስ ላይ እንመለከታለን ከኤፌሶን 6 ወጥተን አንዳንድ ክፍሎችን ለማየት እንሞክራለን። ዛሬ ላምብብ ምዕራፍ 6 ከቁጥር 10 እስከ ቁጥር 17 ያለውን ያው እግዚአብሔርን ቃል ደጋግሞ ማንበብ ምንም ክፋት ስለሌለው ማንበቡ ጥሩ ነው። እንደዚህ እንበባል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው ብሎ ከዛ በጸሎትና እያለ ይቀጥላል። ሳምንት እንግዲህ ያው እናጠቃለላለን ከቁጥር 18 እስከ ቁጥር 24 ድረስ ያለውን። ዛሬ ይሄ እዚህ ላይ የምትመለከቱት ወታደሩ ከታጠቃቸው ትጥቆች ውስጥ የመጨረሻውን ነው የምንመለከተው። በእርግጥ አንዳንዶች በጸሎትስ የሚለው አያያዝም ወይ ከዚህ ጋር ማለት እግዚአብሔር ቃልና ጸሎት እኮ በጣም አብረው ይያዛሉ የሚልም አንዳንድ ሀሳቦች አሉ። ኦፍኮርስ ይያያዛል፣ ግን እንደውም እነዚህን ሁሉ መሳሪያዎች በመንፈሳዊ ዓለም ያለውን ጦርነት ለመዋጋት ጸሎት በጣም ቁልፍ ነገር ነው። የዳንኤልን መጽሐፍ ዝም ብዬ ሳስብ ነበረ። ዳንኤል ጸለየ ወደ እግዚአብሔር። ጸሎቱ ተሰምቷል የመጀመሪያው ቀን፣ መልሱ ግን አልመጣም። አሁን አንዳንድ ጊዜ እኛ እንደ ጸሎት ሪዘን በእግዚአብሔር ፊት እንቀርብና ካልተመለሰ በመንፈሳዊ ውጊያ ምክንያት እንደሆነ ሁሉ ላናስብ እንችላለን። በቃ እግዚአብሔር ከልክሎኝ ነው እንላለን ቶሎ። ስለዚህ ወይም ልቀይር ርዕሴን፣ በቃ ይቶ ባይሰጠኝ ምን በቃ እንግዲህ እሱ በቃ ይቅር እንላለን። ዳንኤል ይለዋል፣ ይዘልያል ይዘልያል። ከዛ አንድ መልአክ እንዴ ምን ተፈጥሮ እንደሆነ ታውቃለህ አለው ይላል። ያው እንደዚህ ቃል በቃል ምን ተፈጥሮ እንደሆነ ታውቃለህ የሚል ባይኖርም ግን መጥቶ ሲያብራራለትና ሲያስረዳው ትመለከታላችሁ። እና አለ ማለት ነው ጦርነት በሰማያዊ ስፍራ ተዋጋኛለሁ። ልክ መዳን ሪል እንደሆነ ይሄ በክርስቶስ ኢየሱስ አገኘ ነው የምንለው ጽድቁ የመዳን እርግጠኛነቱ እነዚህ ሁሉ እውነት እንደሆኑ ውጊያውም እውነት ነው፣ ጦርነቱ እውነት ነው። ለዚህ ነው አሁን እነዚህን ሰዎች ሲጀምር ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ዶክትሪን የነገራቸው ሲጀምር እናንተ በክርስቶስ ኢየሱስ በማመን እንዲህ ነው የተደረጋችሁት፣ እንዲህ ነው የሆናችሁት። በጣም ደስ የሚል ነገር ነው የነገራቸው። ዋው ኢየሱስ አሸንፏል። ኦፍኮርስ አሸንፏል። ስለዚህ በእሱ ያመነ የዘላለም ሕይወት አለው አለው። በፊት እንደዚህ ነበርን፣ አሁን ግን እንዲሆንናል። አዎ በጣም ደስ ይላሉ። ዋው ብለው እንደው በቃ ዘና ብለው እንዲቀመጡ ሰል የበረታችሁ ሁኑ። ግን እንደውም እኮ ኮንክሉድ ሲያደርገው በቃ እንደው የመጨረሻ ግን እችን ሳልነግራችሁ ግን አይነት ነው አቀጻጸፉ። መጨረሻ እች አለች ግን ይህን እንድታውቁ የበረታችሁ ሁኑ ይላል። አሁን አንዳንዴ በክርስትና ሕይወት እየደከምኩም እያነከስኩም አለው በቤቱ እንደ ነገሩ እንደ ምንም አይነት አሁን እንደ አዚፍ እንደሚቻል አይነት ምልላችሁ ነው። ሰው መንፈሳዊ ሕይወቱ አይደክምም ምናምን እንዴ? ታዲያ ውጊያ ማለት እኮ አድካሚ ማለት አይደለ እንዴ? ራሱ እኮ መዋጋት እኮ በጣም ያደክማል። ግን ሁሌ በቃ እየደከምክም እየተንፋቀክም ኑር የሚል መልእክት አይደለም አሁን የጳውሎስ መልእክት። እናንተ የበረታችሁ ሁኑ ነው የሚል እንዴ ነው መበረታው? ይሄው መበርቸው ዘረዘራቸው እነዚህን ሐሳቦች። ስለዚህ አንድ ጊዜ ከሄ በመንፈሳዊ ዓለም ጦርነት ሲበዛብንና በጣም ስንከታከት በጣም በቃ እንደው አንድ የኛ ህይወት ለየት ያለ እስኪ መስል እንዴ ሰው ሌላው አማኝ በሰላም ነው ወጥቶ የሚገባው የሚኖረው? እኔ እኮ እንደው በቃ ካንዱ ሶታ አንዱ ካንዱ ሳልፍ አንዱ የኔኩ በጦርነት የተሞላ ነው ብለን በቃ እንደውም በቃ ዝምብየስ ብኖር የሚያስብል አይነት ህይወት እንድንመራ ሊፈትነን ሁሉ ይችላል። ስታንዳርድ የሆነው መጽሐፍ ቅዱስ ክርስቲያን ይኑር የተባለው ግን በርትቶ ነው መኖር ያለበት፣ በጠንከር ብሎ ነው መኖር ያለበት እንጂ የቻለ የቻለ ይጠንክር ያልቻለ ያልቻለ ደግሞ እንግዲህ እየተንገዳገደም ቢሆን አይነት መልእክት አልጻፈም ጳውሎስ። መሳሪያዎቹን እንግዲህ ስናይ ቆይተናል። የዛሬው ቁጥር 17 ላይ ያለው ባለፈው የመዳን ራስ ቁርን አይተናል። ምንም እሱ ውስጥ አልገባም። የመንፈስን ሰይፍ ያዙ እሱም የእግዚአብሔር ቃል ነው የሚለውን ነው የምንመለከተው። እዚህ ስዕሉ ላይ እንደምትመለከቱት በእጁ የያዘው ሰይፍ ነው። ምንድን ነው እስከ ዛሬ ካየናቸው ወታደሩ ከታጠቃቸው መሳሪያዎች የሚለየው ይሄ ካልን፣ ሌሎቹ እስካሁን የመከላከያ ናቸው፣ ይሄ የማጥቂያ ነው። ይህ ስ ስዕሉን ዝም ብላችሁ አሁን ከታች የሰላም ወንጌል የሚለውን ነው አደለ ተጫምታችሁ የሚለው ፈርም እንዲሆን ነው፣ በደንብ በቃ ቀጥ ብሎ እንዲቆም ነው። በቃ በወንጌል ነው፣ በምስራቹ ላይ ነው። እግዚአብሔር የገዛ ክንዱ ባመጣው ማዳን እና ያ በታወጀው በምስራቹ በወንጌሉ ላይ ነው የቆመው። እሱ በደንብ የተረጋገጠ አይነት እንትን ነው የቆመበት። ስለዚህ ወታደሩ ጫማ ማድረጉ ከተለያየ ነገር ፕሮቴክት እንደሚያደርገው ለአማኙም ለዚህ መንፈሳዊ ወታደር ለሆነውም ጫማው እንደዚ አይነት አስተዋጽኦ አለው። ከዛ የእውነት ቀበቶ ነው እዚህ ጋር የታጠቀው። ቀበቶ ላይ የሚያንጠለጥላቸው የተለያዩ ነገሮች፣ ግን ዋናው ነገር ግን እውነት ነው። አሁን እዚህ ጋር ያለው እሱም ዋና መሳሪያ ነው፣ ይከላከልበታል። ውሸትን በእውነት ይከላከላል ማለት ነው። ከዛ ጥሩሩ አለ፣ የጽድቅ ጥሩር። ይሄ ክርስቶስ የሰራልን ጽድቅ ነው። እሱን ይለብሳል። ልክ ወታደሩ ሲወረወርበት እንደሚከላከልለት ይሄ ጥሩሩ የአማኙም የክርስቶስ ኢየሱስ ጽድቅ የኔ ጽድቅ ነው ብሎ መውሰዱ በዲያብሎስ ፈተና ውስጥ ያው እንዲከላከል ያደርገዋል። አንተ ልክ አሁን ኢያሱ እንደተከሰሰው ኢያሱ አሁን ካህኑ ኢያሱ በኃጢአት ሲከሰስ እግዚአብሔር ነው የተከራከረለት። ድፋሙን ልብስ አውልቁና አዲስ ልብስ አልብሱታል። ልክ እንደዚህ ነው ማለት እኛ በራሳችን ምንም ልንመልስለት አንችልም። አሁን ለዲያብሎስ ሽንገላ፣ ለሚመጣብን ፈተና በእኛ ጽድቅ ምንም ልንመልስለት አንን አላቅህም እንዴ ቢለኝ ታቀኛለህ ነው። ሌላ ምን ልለው ነው ታዲያ? ምን ልለው ነው ታዲያ? በራሴ ምንም ላሸንፈው ልመልስለት አልችልም። ስለዚህ ልክ ያ ጥሩር እንደሚከላከልለት ውስጥ ያሉትን ወሳኝ የሆኑ ኦርጋንስ መንፈሳዊ ወታደሩም ልክ እንደዛ ነው። የጽድቅ ጥሩር የክርስቶስን ጽድቅ መልበሱን ነው እርግጠኛ መሆን ያለበት። ከእሱ ቀጥሎ የእምነት ጋሻ አለ እንደምትመለከቱት። እሱም በእምነት ነው ማለት መንፈሳዊ ነገር በእምነት ነው። መዳን በእምነት ነው። የእግዚአብሔርን ቃል በእምነት ነው የተቀበልነው። አሁን አንዳንድ ሰው ስትመሰክሩለት ኢየሱስ ለአንተ ተሰቅሎ ምናምን አይተሃል ይለኛል። እንዴ ነው እኔ እንዴ እድሜ ይፈቅዳል እንዴ ለማየት? ራሱ በእምነት ነው፣ መጽሐፉን በማመን ነው ማለት ተነገረ። የእግዚአብሔር ቃል ከዚህ ከስንት ዓመት በፊት እግዚአብሔር ልጁን ልኮ እንዲሆነው ሲለኝ ሲሰበክ አመንኩኝ። አላቃቸውም አሁን የሰበኩትን ሰውዬ። በቃ ሲሰብኩ ግን በቃ ነካኝ ልቤን። ለእኔ ነው ለእኔ ነው እያልኩ ነው ያመንኩት። በእምነት ነው። ስለዚህ የእምነት ጋሻ ይዟል። ከዛ ደግሞ የመዳን ራስ ቁር አለ። እሱ በጣም በቃ ይሄ ከተመታ ሌላው አሁን ለምሳሌ አሁን ይሄ ወታደር የምታዩት ወታደር ጠላቱ ከዚህ በላይ ቢቆርጠው ከዛ በታች ያሉት መሳሪያዎች ሁሉ ፉርሽ እንደሆኑ ታውቃላችሁ። አንገቱ ነው የተቆረጠ ሰይፍ የያዘ ሰውዬ ማለት ነው። ማሰቢያው ማለት ነው፣ ዋና ነገሩ ማለት ነው። እነዚህ ሁሉ ወንጌሉም ቢሆን እውነት የቀበጥ እውነቱም ቢሆን ጽድቁም ቢሆን የእምነት ጋሻውም ቢሆን ሁሉም ተሰብስበው ሊድን የማይገባውን ሰው መዳን እንደሚችል ማሳወቅ ነው አይደል አላማቸው? እንደ ዳነ ማረጋገጥ ነው። ባለፈው አንስቻለሁ። ማንም ሰው ሃይማኖት አለኝ እምነት አለኝ ካለ ከሚያመልከው አምላክ ጋር እንዴት ታረቀ? እንዴትስ ከዘላለም ቁጣ አዳነው? ነው ትልቁ ሚስጥር። የምድርን ኑሮ ጥሩ ኑሮ ጥሩ እንድኖር አደረገኝ አይደለም ሃይማኖት ማለት። የማመልከው አምላክ ለምሳሌ ሰው እምነት አለኝ ካላችሁ እምነት አለሽ? አዎ። ኦኬ፣ የምታምኘዋለሽ? አዎ። የማመልከው ማምነው አለኝ ምንድን ነው ዋና ያረጋልሽ? ኑሮዬን አሳመረው በተላጩ ይሄ የመጨረሻ ግቡ ላይ የደረሰ ድርጊት አይደል? ትልቁ ነገር ማንንም ሰው በመድር ላይ ሃይማኖት አለኝ እምነት አለኝ ካለ ያ ያመንከው ለዘላለም ህይወት አብቅቶሃል ነው ጥያቄው። እርግጠኛ ነህ ሆይ ከመታመልከው አምላክ ጋር ለዘላለም መኖር ትችላለህ ሆይ? አትርፎሃል ሆይ? ከቁጣ አትርፎሃል ሆይ ሲባል እሱን እንኳን እሱን ምንም አላለኝ ካለ ዋጋ ቢስ ነው። ክርስትና በጣም ደስ የሚለው ነገር አዎ በጌታ በኢየሱስ ክርስቶስ ማመን ለምድር ኑሮ ይጠቅማል። ምንም አትከራከሩኝ ለኔ ይጠቅመኛል። ምንም በቃ ሌላ ቦታ ማትሄዱ በቃ እኔ ምስክር ነኝ ይሄው ምስክር ነኝ። በጌታ ማመን ለምድር ኑሮ በጣም ይጠቅማል። ዋና ግን አይደለም ዋና አይደለም እሱ። በጌታ ማመን የዘላለም ህይወት ዋስትና ማግኘት ነው ትልቁ ነገር። አምላክ አለኝ ያድነኛ ያድነኝ ግን አላቅም። እንዲህ አይነት አምላክ ምንድነው? እንዲህ አይነት አምላክ በመጽሐፍ ቅዱስ ውስጥ የተገለጠው አምላክ አዳኝ የሆነ አምላክ ያድናል። ደግሞ ሲያድን ደግሞ መጨረሻ ሰርፕራይዝ አድርጌ ነው ማድንህ ሳይሆን በደም እንዳዳነን ተናግሯል። በቃ በግልጽ አሁን መዳኑን ማወቅ ይችላል። በትክክል በክርስቶስ ኢየሱስ አምኖ ከእግዚአብሔር ጋር የታረቀ ሰው አሁን መዳኑን ማወቅ ይችላል። የዘላለም ህይወት እንዳላችሁ ታውቁ ዘንድ አንደኛ ዮሐንስ ሲናገር ማለት ነው። ስለዚህ መዳን እንደሱ ነው ሐሳቡ። ከዛ ቀጥሎ የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው። ሰይፍ የሚል ቃል አለ። ወታደሩ ልክ ነው ማለት ሰይፍ ነው የሚይዘው። ከብረት የተሰራ ወይም ከናስ ወይ ከሆነ ብቻ ጠንከር ያለ ሊቆርጥ የሚችል ብዙ ጊዜ ደግሞ በሁለት በኩል የተሳለ አይነት ነው እንግዲህ ሰይፍ የምናውቀው። ሰይፍ ድሮም አለ ዛሬም አለ። መጽሐፍ ቅዱስ ላይ አንዳንድ ቦታዎች በሰይፍ ሰው ሲገደል ሰው ሲወጋ ታያላችሁ። መጽሐፍ ቅዱስ ላይ አለ ሰይፍ፣ እንደዚህ አይነት ሰይፍ። ልክ ወታደሩ የሚታጠቀውን ሰይፍ ወይም ለማጥቂያነት የሚጠቀምበትን ሰይፍ ይዝና ጳውሎስ ግን የመንፈስ ነው ይላል፣ ወይም መንፈሳዊ ሰይፍ ነው ግን ይሄኛው ይላል። ለምን ለምን ስጋዊ አይሆንም? መጋደላችን ከስጋና ከደም ጋር አይደለም። ከስጋና ከደም ጋር ሲሆን የብረቱ ሰይፍ ነው የሚያስፈልገው። ለምሳሌ የብረቱን ሰይፍ ተጠቅመው ስጋና ደም ሰው ማለት ነው፣ ስጋና ደም ሌላ ነገር አይደለም። ሰውን የገደሉ አለ ወይ? አዎ። ናኦድ የሚባል አንድ ግራኝ ታስታውሳላችሁ? መሳፍንት ምዕራፍ 3 ላይ ግራኝ ነው ይላል መጽሐፍ ቅዱስ። እንግዲህ ታውቃላችሁ ዝም ብሎ አይደለም የሚጻፈው፣ ግራኝ ብዙ ስለሌለ ነው። አሁን ቀኝ ቢሆን እኮ ቀኙ ናኦድ አይልም። ቀኝማ ማአት አለን። አሁን እኔ ቀኝ ነኝ። ይሄ ዝም ብሎ ሲንቀሸቀሽ ግራኝ እንዳልመስላችሁ። ይሄ ተብሎ አላርፍ ብሎ ነው በቃ። እኔ ምንም ተመክሮ እምቢ አለ። ቀኞች ብዙ ስላለን ቀኙ ናኦድ የማይለው ለምንድን ነው? ቀኞች ብዙ አሉ። ግራ ስለሆነ ግን ኦድ ስለሆነ በግራኝ ነበር ይላል ናኦድን ሲናገር። እና ይሄ ናኦድ ምንድን ያደረገው በጣም ያስጨንቋቸው ነበር። ያው እስራኤልን ታውቃላችሁ፣ ብዙ ጎረቤት ሀገሮቻቸው ለአርባ ዓመት ለሰላሳ ዓመት እንደዚህ እየገዟቸው፣ ናኦድ ያን በጣም ወፍራም ፋት የነበረ ሰውዬ በሰይፍ ነው የገደለው ይላል። ሰይፍ በዚህ ቀጥቶ በዚህ በኩል ወጣ፣ በጀርባ ወጣ ሁሉ እስኪል ድረስ ሰይፍ ይገላል። ገደለ፣ ናኦድ በሰይፍ ሰው ገደለ ይላል። ልምጣ ወደ አዲስ ኪዳን። ጴጥሮስ ሰይፍ ነበረው ኢየሱስን ሲከተል። እኔ እንግዲህ የዛን ቀን ያዝ እየደበቀ ያዝ እኔ አላቅም። በሰይፍ ጉዳይ ከኢየሱስም ጋር ያን ያህል አውርተው አያውቁም። ግን የዛን ቀን አወጣት። እንትንነቱን ነው ማየውን፣ ያው መቆርቆሩን፣ ለጌታ ያለውን ቅርበት በጣም በቃ። እና ያው ታውቃላችሁ፣ አንዴ ቀነዋል አንዴ ቀነውም ጴጥሮስ ብዙ ነው፣ ብዙ ነው የሱ ታሪክ። ግን የሱ ብቻ አይደለም የኛ ማለት ነው። መጽሐፍ ቅዱስ ላይ እንደዚህ አይነት ገጸ ባህሪያት ምናምን ስንመለከት በጣም አርቀን ውይሱ ሳይሆን ወይኔ ነው ማለት ያለብን፣ ራሳችንን ስለምናገኘው ማለት ነው እነዛ ገጸ ባህሪያቶች ውስጥ። ስለዚህ ጴጥሮስ ምን አደረገ? ጌታ ኢየሱስ ክርስቶስን ሊይዙ ሲመጡ ወንበዴዎች፣ ወይም ማለት ወንበዴዎች ሳይሆኑ እንደ ወንበዴ ሊይዙ ሲመጡ የሃይማኖት መሪዎች ምናምን ናቸው፣ ያው ይሁዳ ነው አሳልፎ የሰጠውና የነገራቸው። ሲመጡ ጴጥሮስ አላቻለሁም፣ መዘዝ አረገ በቃ ሰይፉን። ማልኮስ ይባላል ጆሮ የተቆረጠበት ሰውዬ። አይ አደፈጠና አለቀሁም አለ በቃ። አይኔ እያየማ ጌታዬን እንደዚህ ይዘውት አይሄዱም ብሎ መዘዝ ዛረገና ሰይፉን ጆሮውን ቆረጠው ሰይፍ ነበር ጆሮውን ሲቆርጠው ጌታ ኢየሱስ ክርስቶስ ምንድነው ያለው ጴጥሮስ እንግዲህ ሰይፍ ያነሳ ጆሮውን ምትቆራረጥ ከሆነ የእግዚአብሔር ቃል እንዳይፈጸም ይያረክነው አለ በጴጥሮስ ቦታ ሆናችሁ አስቡት ሲያግዙትማ ያቅ የሚያስብል የመለሰለት መልስ ምንን በቃ ሲያግዙትማ ያቅ አሁን በዚህ ጊዜ ማን ጀግና መከራል እኔ አይደለሁ ምንንስ ያደረኩት ይሄው ዮሐንስ ምንም አላረገ ይሄው እንድሪያስ ምንም እንዳልተፈጠረ ዝም ብሏል ይሄው ሌሎችስ ቢሆኑ እኔ አሁን ጎሽ በቃ እንደ ወንድ ልጅ ምናምን ነው እንጂ መባል ያለብኝ እንዲኩም ያረጋኛል በጓደኞቼ ፊት የሚያስብል መልስ ነው የመለሰለት ግን እኮ የሚገርማችሁ ኢየሱስም እኮ የመለሰው መልስ እኮ ሰይፍ ቀይር ነው እኮ ያለው አሁን እዚህ ጋር የእግዚአብሔር ቃል የመንፈስ ሰይፍ ነው ሲል መንፈሳዊ ነው እንጂ ሰይፍ ነው አያችሁ ሰይፍ ነው መንፈሳዊ ነው እንጂ ሰይፍ ነው ጴጥሮስ በብረት በመናም የተሰራሽ ሰይፍ ነው እንግዲህ ደብቆ ይዞ መጥቶ ይቆረጠው እንልክ እንዲያረክ ኖ ጴጥሮስ የእግዚአብሔር ቃል እንዳይፈጸም ይያደረክ ነው አሁን መንፈሳዊ ሰይፍ ቢኖረው መንፈሳዊ ሰይፍ ምንድነው ለዛን ቀን ለጴጥሮስ ወንበዴዎችን እንደሚይዙ አይነት አያያዝ ነው ኢየሱስ የሚያዘው የሚለውን ቃል ቢያቅ ኖሮ ይሄኛው ሰይፍ አይመዝም አሁን በመንፈሳዊ ጦርነት ውስጥ መንፈሳዊ ሰይፍ መያዛችንን በጣም እርግጠኛ መሆን ያስፈልጋል እንዴ አንዳንዴ በሌላ ሰይፍ ነው መንፈሳዊ ወገል እንዋጋ ምን ሞክረው በራሱ ማለት እኮ ነው በራሱ ቃ ማሸነፍ አይቻል በራሱ ቃ ስላችሁ ዲያብሎስ ራሱ በሚጠቀምበት እቃ ማሸነፍ አይቻል ምክንያቱም የምንጋደለው ከስጋና ከደም ጋር አይደለም በአየር ላይ ካሉ ከክፋት መንፈሳውያን ሰራዊት መንፈሳዊ ሰራዊት እንዴት ነው በጩቤ የሚመታው መንፈሳውያን ናቸው አያችሁ በስጋ ያለን በስጋ ሰው ሊዋጋው ይችላል ከመንፈሳውያን ከክፋት መንፈሳውያን ሰራዊት ጋር ግን መዋጋት የሚቻለው በመንፈሳዊ ሰይፍ ብቻ ነው ማለት ነው ሄሮድስ ሐዋርያ ሥራ ምዕራፍ 12 ላይ ሄሮድስ ያዕቆብን በሰይፍ ነው የገደለው ነበር ይሄ በሰይፍ መገዳደል በጣም ነበር መጽሐፍ ቅዱስ ውስጥ ለጦርነት ሲወጡ ሰይፍ ይዘው በደንብ ይወጣሉ ማጥቂያ ነው አያችሁ ልክ ያየናቸው ሁሉ መከላከያ መሳሪያዎች እንደሚያስፈልጉ ሁሉ መንፈሳዊ ሰይፍም በጣም አስፈላጊ ነው የክርስትና ህይወት የመከላከል ህይወት ብቻ አይደለም የማጥቃትም ነው በደንብ ስሙኝ እኔ ማጥቃቱ ቀርቶብኝ በቅጡ በተከላከልኩ በሉበሉ ሚላቹ ካላችሁ ለድገሙ አይ ወንድም አብርሃም እኔ ማልፈበትን አጣቀም አንተ ማጥቃት በልበልበልበል ዘውዘው ተወጣው ምትሉ ካላችሁ ምን ቦታይና ነው ብቻ ይነዛው ምወጣው እንገባታለን እንጂ መንፈሳዊ ህይወት ወይ ክርስትና ህይወት የመከላከል ብቻ አይደለም የማጥቃትም ነው ምን ነው ምናጠቃው? የቱ ጋር ነው የማጥቃት ዘመቻ ምናምን እናደርገው? የክፉ መንግስት ላይ ዲያብሎስ በሚዘረጋው ሲስተም ላይ በዚህ ዓለም አሰራር ላይ የትኛውም በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳን ሐሳብ ሁሉ ማለት ነው። ሲስተም አንዳንድ ጊዜ ፍልስፍና ምገርማችሁ ከዘመናዊነት ጋር ጣም ዘመናዊ ከመሆን ጋር ተያይዞ ብዙ የክፋት አሰራሮች አሉ። ስታያቸው እንዲሁ ካላይ ስታያቸው መዘመን ጥሩ አይደለም እንዴ? ምንድነው ሁልጊዜ ጀጋ መሆን? ምንድነው ሁልጊዜ ኋላ ቀር መሆን? መዘመን ነው እንጂ ያስብላል፣ ያጓጓል። ግን ውስጡ ስትመለከቱ ቀጥታ ከእግዚአብሔር ቃል ጋር ተቃራኒ ሆኖ ታገኙታላችሁ። እሱን ነው የሚዋጋው ክርስቲያን፣ እሱን ነው የምትዋጋው ቸርች፣ እሱን ነው የምትዋጋው የእግዚአብሔር መንግስት። አያችሁ መንግስት ነው አሁን ጦርነቱ በመንግስት መካከለ ያለ ነው። በዲያብሎስ መንግስት ወይንም አሰራር ሲስተምና በእግዚአብሔር መንግስት መካከለ የሚደረግ ጦርነት ውስጥ ነው እኛ የገባነው። ሮሜ ምዕራፍ 6 ላይ ቁጥር 13 ላይ ጳውሎስ ለሮሜ አማኞች ምን ይላቸዋል? ምዕራፍ 5 ያነሳላችሁ ሐሳብ አለ። እኛ በእግዚአብሔር አሰራር እኮ በጣም እንደነቃለው አለና ሁል ጊዜ ኃጢአት ሲበዛ ጸጋ ይበዛል ታቃላችሁ አለ። ለዚህ ምስክር ራሱ ጳውሎስ ነው። በጣም 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 ክፉ ቤተክርስቲያን ለማፍረስ ድብዳቤ የሚያጽፍ በጣም ከባድ የነበረ ሰው ነው። ከካህናት አለቆች ደብዳቤ ያጽፍ ነበር አይደለ? ምክንያቱም የካህናት አለቃ ካልፈቀደለት እንደዛ አይነት እርምጃ መሰረዘ ደብዳቤ ስጡኝ ይላል። አሚገርመኝ ነው እግዚአብሔር ትግስት። ያኔ ደማስቆ ነው እንግዲህ ወደ ደማስቆ ነው እየተጓዘ ያለ። ያኔ በምድር የነበረው የምድሩ ሊቀ ካህን ቅዱሳንን እንዲገል እንዲያንገላታ ደብዳቤ ይጽፍለታል። በእጅ ወዳል ተሰራች ወደ ሰማይ ያለችው ቅድስት የገባው ሊቀ ካህን ግን አይ ይሄን ሰውዬ የጽድቅ ጦርቃ አደርገዋለሁ። ያመጻይ ጦርቃ ነበር ያጩ የእግዚአብሔርን መንግስት ለማፍረስ ቤተክርስቲያንን ለማፍረስ ያመጻ የጦርቃ አድርጎ ዲያብሎስ ይጠቀምበት ነበር። ግን በሃይማኖተኛነት ጳውሎስ የከተማ ዱርዬ እንዳይመስላችሁ በጣም የሃይማኖት ሰው ዝም ብሎ በሽቆ የተነሳ ይሄ ዝም ብሎ አይደለም ሃይማኖቱ ነው እንደዛ ያደረገው። እንዴት ይበክላሉ በአዲስ ትምርት ከተማችንን? እንዴት አንድ መሲህ መጣ ብለው ኖ በፍጹም አይሆንም ብሎ በጣም ተቆጥቶ አሁን ዝም ብላችሁ ስታዩት አሁን ሳውል ያን ሲያሳደድ ብቻውን አይደለም በደንብ ድራይቭ የሚያረጋው ነበር። ደብዳቤ ያጻፈ እያንገላታ እየደበደበ ምንም ያረጋው ነገር አለ። ያኛው ሊቀ ካህን ጨርሶ የገባው ሊቀ ካህን ኢየሱስ አየው እንደዚህማ ያመጻይ ጦርቃ ሆነ አትቀጥልም አለ። ተመልከቱ ወደዚህ ሲዋጋ የነበረውን እኮ ነው አዙሮ ወደዚህ እንዲዋጋ ያደረገው። ራሳችሁን ያመጻይ ጦርቃ አድርጋችሁ አታቅርቡ አለ። ታዲያ ምን ይሁን የሮሜ አማኞች? ራሳችሁን ለእግዚአብሔር የጽድቅ ጦርቃ አድርጋችሁ አቅርቡለት ይላል። ስጡ። ይሄ ምዕራፍ 12 ላይ መጥቶ ሰውነታችሁን ስጡ አይደለም ይለው? ራሳችሁን ስጡት ነው የሚለው። ስለዚህ አንድ አማኝ በክርስቶስ ኢየሱስ አመንኩ ብሎ ራሱን ሲሰጥ በቃ ህይወቴን ላንተ ሰጠሁ ሲል ምን እንደሆነ ታውቃላችሁ? የጽድቅ ጦርቃ አድርጋ ተጠቀመብኝ ማለት ነው። እግዚአብሔር የጦርቃ አለው። የጦርቃው ግን ያመጻ አይደለም። የጦርቃው የጽድቅ ነው። በጽድቅ ነው የሚያሸንፈው እግዚአብሔር። ለዚህ ነው በሱ መሳሪያ በዲያብሎስ መሳሪያ መዋጋት አይቻልም እንላችሁ። አይቻልም። በአመጻ መዋጋት አይቻልም። በፍቅር ነው መዋጋት የሚቻለው። በትህትና ነው መዋጋት የሚቻለው። በየዋህነት ነው መዋጋት የሚቻለው። ጌታ ጋር በነበሩ ካራክተሮች ማለት ነው። በእነሱ ነው መዋጋት የሚቻለው። አሁን የጽድቅ ጦርቃ የሚለው ዝም ብዬ አንብቤው አስቤ አውቃለሁ። የጽድቅ ጦርቃ የጦርቃ ብሎ ጽድቅ እስማ ወልደ መንፈስ ቅዱስ የጦርቃ ካለ እኮ ጽድቅ እንዴት አብሮ ይመጣል? ተለጥፎ ብታይ አሁን ምንድን ነው የምትሉት? አሁን መርካቶ በእኛ ጋር አልተፈቀደም እንጂ የጦር መሳሪያ መሸጥ። አሁን እንደሌላው ሀገር የጦር መሳሪያ መሸጥ ቢፈቀድና መርካቶ በመስታወት የጽድቅ ጠመንጃ መሸጫ ወይ እና ቀለል ብሏችሁ አንብባችሁ ታልፉታላችሁ። አይኔ ነው ብላችሁ መነጽርም እንዲዝቅ አድርጋችሁ ራሱ ምን የጽድቅ ክላሽ መሸጫ የጽድቅ ሊሆን አይችልም። የጽድቅ የጦርቃ ማለት ጦርነት ነው። ልክ ነው። ለጦርነት ነው የሚጠቀምበት እግዚአብሔር። ግን ምንድነው ዋናው ኮንቴንቱ ምንድነው ከተባለ ጽድቅ ነው። ማሸነፊያው የእግዚአብሔር የማሸነፊያ መንገድ የገዛ ጽድቁ ነው። በጽድቁ ውስጥ ነው እግዚአብሔር ጦርነትን የሚያሸንፈው። ዲያብሎስስ በአመፃ ነው። ያው ድሮም አመፃል። ካመፀ በኋላስ ምንድን ነው? ሰውን አመፀኛ ማድረግ ነው። በማመፅ ተጣላ ከእግዚአብሔር ጋር። አሁን ደግሞ በእግዚአብሔር አምሳል የተፈጠሩትን የሰውን ልጆች በማሳመፅ ነው ጦርነቱን የሚቀጥለው። ታዲያ አሁን እኛ ምንድን ነው የእኛ የቤት ስራ ስንል የመንፈስ ሰይፍን ያዙ ሲል፣ ይሄ የመንፈስ ሰይፍ ያኛው በስጋ የተሰራው ወይም በስጋ እጅ የሚያዘው ወይም ስጋና ደም ጋር ለምንገጥመው ጦርነት የምንጠቀምበት መሳሪያ መንፈሳዊ አይደለም። ይሄኛው ግን መንፈሳዊ ነው ይልና የመንፈስን ሰይፍ ያዙ ይላል። ለምን ለማድረግ? ለመከታከት፣ ለማጥቃት። ሌሎቹ ሁሉ ሲከላከሉልን፣ ይሄኛው ግን ምንድን ነው የሚያደርገው? ወደዛኛው ቴሪተሪ እንድንገባና እንድንዋጋ፣ ምርኮን እንድንማርክ፣ እንድናሸንፍ ነው የሚያደርገን። በእውነት ይሄ በመንፈሳዊ ዓለም ላይ ያለን ጦርነት የክፋት መንፈሳዊያን ሰራዊት ይሄን መንፈሳዊ ሰይፍ በደንብ ያውቁታል? እንክት አድርገው ያውቁታል። በደንብ ያውቁታል። ይሆናል እውነት እንጋጠም ይሆናል። አሁን ይሄ መንፈስ ሰይፍ የተባለው የእግዚአብሔርን ቃል ይዘን ባሉብን የገልም ይሁን በፋሚሊ ይሁን በቤተ ክርስቲያን ይሁን በእግዚአብሔር መንግስት ላይ ባጠቃላይ በበራልን ጉዳይ ላይ ይሄን የመንፈሳዊ ፊዘን እንውጣ ማሸነፍ እንችላለን? yes በደንብ ማሸነፍ እንችላለን። መከላከሉ እንዳለ ሆኖ ነዛ እርግጠኛነቶች እንዳሉ ሆኖ የመንፈስን ሰይፍ ይዞ መውጣት አሸናፊ እንደሚያደርግ በመጽሐፍ ቅዱሳችን ውስጥ መመልከት እንችላለን። የተዋጉ ሰዎች አሉ። ማን? ጌታ ኢየሱስ። ጌታ ኢየሱስ መንፈሳዊ ውጊያ ተዋግቷል። ቀጥታ በዲያብሎስ ሲፈተን ተዋግቷል መንፈሳዊ ውጊያ። ሊዋጋ መንፈሳዊ ውጊያ ራሱ እንዴት መጣበት የሚለውን ለመመልከት ሞክሬ ነበር። ማቴዎስ 4 ማለት ነው። ይውላጁ መንፈሳዊ ውጊያ በመንፈሳዊ ዓለም ላይ ያሉ የከፋት መንፈሳውያን ሰራዊት በአመነው ወይም ባመነችው ክርስቲያን ላይ መንፈሳዊ ውጊያን የሚያመጡት ሁሌ አይደለም። ታዲያ መቼ ነው? ቨልነረብል የሆነበት ቀን ላይ ነው። በደንብ ስሙኝ። ጌታ ኢየሱስ በቀን በቀን አልተፈተነም። የራባው ለት ነው የተፈተነው። አያችሁት? ምቹ ሰዓት ለዲያብሎስ አሉ። እንዲህ አይነት ምቹ ሰዓቶች ሚመቹት ማለት ነው። በቃ አሁን አገኘዋት ሚልበት ማለት ነው። ቁጥር 13 ላሳውሳችሁ፣ ምዕራፍ 6 ቁጥር 13 ስለዚህ በክፉ ቀን ይላል። አያችሁ? ቀን ሁሉ ክፉ አይደለም። አለ ግን የሚመጣ ክፉ ቀን አለ። ክፉ ቀን እኔ ኤልያስንም አስቤው ነበር። ኤልያስ በጣም የሚገርመኝ ነብይ ነው። እግዚአብሔርን ጠርቶ እግዚአብሔር ተገልጦለት የባል ነቢያትን አርዶ አሸንፎ በጣም በቃ በድል ይያለ ሲነጋ ግን ክፉ ቀን ነው ወደ ቤቱ የመጣው። ያላሰበው ያልጠበቀው ክፉ ቀን ማለት ነው። በቃ ድል ነው አሸንፏል። አሁን ደግሞ ከዚህ በኋላ እንግዲህ ዝናቡም ዘንቧል፣ እግዚአብሔር እንደተናገረው ሆኗል። ዝናብ አይዝነባል ቃል ዘነበም ይዝነባል ዘነበ በቃ እግዚአብሔር ከኔ ጋር ነው ብሎ በጣም የተረጋጋበት ሰዓት ነው። ግን ለካ ሲነጋ ጠዋት ክፉ ነው የመጣበት ለሱ። ክፉ ቀን ገጠመው። በቃ ተርበደበደ። በቃ ዛቻ መጣበት ከኤልዛቤል። በቃ እንደነሱ እንዳሉ ባላደርግ አማልክት ይህን ያርጉብኝ ይህን ይጨምሩብኝ። ተርበደበደ። በቃ ሌላ ኤልያስ ሌላ ኤልያስ። በቃ ነፍሴን ማዳን አለብኝ፣ አይነ ያየ ማልሞትም። በቃ ወደ ቁልቁለት ወደ በርሳቤ። ለምን? ክፉ ቀን። ይው ትናንት ድል አልነበረ እንደ ሌላስ? ትናንት ነው፣ ዛሬ ሌላ ነው። በጣም እንዳንዘናጋ። ትናንትና በጣም ድል ቀናን ማለት በጣም የሆነ መገለጥ በራልን ማለት በቃ የሆነ ምን ልበላችሁ እንዴ። ጌታ ኢየሱስ እኮ ማቴዎስ 3 እኮ ምስክርነት ከሰማይ መጥቶለታል። ልጄ ነው በቃ ልጄ ነው ተብሎ አስቡ። ልጄ ነው በቃ በሱ ደስ ብሎኛል ልጄ ነው የሚል ድምጽ የመጣለት። ከዛ በሚቀጥለው ምዕራፍ እንዴት ፈተና ይመጣበታል በእናሰው አሉ። በቃ ክፉ ቀኖች አሉ። ያውም ጾሞ 40 ቀን ሆኖት በተራበ ሰዓት ነው። አያችሁ? ተጋላጭነቱን ጠብቆ ነው ፈተና የሚመጣው። ለዚህ ነው እኔ እየደከምኩም ምን እያልኩም እኮ ማለት ማንችለው እኮ ፍጥጥ ብሎ ስለሚመጣ ነው። አንድ ቀን የሆነ ይመጣል። በቃ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ። አያችሁ? መቃወም እንድትችሉ ብላችሁ ንቅት ብላችሁ ማለት ነው። እንዴት ደግሞ ከመቼ ወዲህ ነው እንደዚህ ማሰብ የጀመርኩት? እንዴ ምን ነካኝ? ምን ሆኜ ነው ብሎ ንቅት ብሎ በዚህ መንፈሳዊ ዓለም ውስጥ ውጊያውን ለማቀጣጠልና ለመዋጋት እንዲህ አይነት ቀኖች ሊመጡ እንደሚችሉ ተዘጋጅቶ ወይም ተጠንቅቆ መጠበቅ ስለሚያስፈልግ ነው። ጌታ ኢየሱስ መጣ ሊፈትነው ዲያብሎስ። ርቦሃል አለው። እሷ ናት በቃ መግቢያ ቀዳዳው። ርቦሃል የስ ተራበ ይላል። እንግዲህ ማቴዎስ 4 ላይ ሄደን ማንበብ እንችላለን። ተራበ ነው የሚለው። 40 ቀን አልበላም። ምንም አልበላም። ከዛስ ተራበ ይላል። ልክ ተራበ ብሎ መጣ ዲያብሎስ ይላል ሊፈትን። አሉ እንዲህ አይነት ቀዳዳዎች፣ አሉ እንዲህ አይነት ቀኖች። አገር ሰላም ነው ብለን ቤተሰባችንን ይዘን እየኖርን የተገለገልን እያገለገልን ስራችን እየሰራን በቃ ያው ሩቲን የሆነውን ነገር እያደረግን እያለን ድንገት ይመጣል። ድንገት ይመጣል ወደ ህይወታችን። እሱ ቀን ላይ ነው እንግዲህ በዛ በክፉ ቀን ጸንታችሁ መቃወም እንድትችሉ ደግሞም ጸንታችሁ መቆምም እንድትችሉ እነዚህን መሳሪያዎች ታጠቁና ጠብቁ የሚለው የመንፈስ ሰይፍ ነው ያነሳው። አሁን መራቤን ተጠቅመህ በዚህ በቀዳዳ መተህ ነው አይደል ልትፈትነኝ የምትፈልቀው ልታሸንፈኝ የምትፈልቀው? አቋሜን እነግራለሁ አለ። እንዴት? የመንፈስ ሰይፍ ይዟል። ሊያሸንፍ የሚችል ማለት ነው። አያችሁ ሊመክ ሊያደርግ የሚችል ሊመለስለት የሚችል ሰይፍ ይዟል። አንተ የምታስበው ሰው በእንጀራ ብቻ እንደሚኖር ነው አይደለ? አሁን መራቤን በመራቤ በኩል አድርጌ ያለኝን ትረስት ሁሉ በአባቴ ላይ ማድረጌን ትቼ የትረስት ጉዳይ ነው የተጠየቀው ጥያቄ። በሱ ላይ ትረስት ማድረጌን ትቼ ለኔ ፍላጎት እንዳውለው ነው አይደለም የምትፈልገው? አሁን ይህንን ኢንሲደንት አላረገውም ማለት አላረገውም። ሰው በእንጀራ ብቻ አይኖርም ከእግዚአብሔር ማፍ በሚወጣ ቃል እንጂ ተብሎ ተጽፏል። ተብሎ ተጽፏል የሚለው እዚህ ውስጥ ተጽፏል፣ ለዚህ ነው የወጣው። አሁን የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው ሲባል የሆነ ነገር በመጣ ቁጥር ሪፈር የምናረገው መጽሐፍ ጋር ምናምን እየሮጥን የመሄድም አይነት እኮ አይደለም። እዚሁ ነው መሆን ያለበት፣ እዚሁ ነው መሆን ያለበት። ይሄ የአዲስ ኪዳንና የብሉይ ኪዳን የእግዚአብሔር አሰራር በጣም አንዱ ካስደነቀኝ ነገር አሁን በቅርብ ምንድን ነው፣ የብሉይ ኪዳን ሕግና ስርዓቱ ሁሉ የሚጻፈው በጽላቱ ላይ በድንጋይ ላይ እንደዚህ ነበር የሚጻፈው። ስለ አዲሱ ኪዳን ኤርምያስ 31 ላይ እግዚአብሔር የገባው ፕሮሚስ ምን እንደሆነ ታውቃላችሁ? አሁን በአዲስ ኪዳን ከእስራኤል ቤትና ከይሁዳ ቤት ጋር የምገባው ኪዳን እንደ ቀድሞ አይደለም ይላል። ምንድን ነው ልዩነቱ ሲባል የቀድሞ ኪዳን እነሱም በኪዳን ያልጸኑ ምንም ቸላልኳቸው ይልና የቀድሞ ኪዳን የተሰጣቸውም የተጻፈው በጽላቱ ላይ ነው። የአሁኑስ ኪዳን ሲባል ሕጌን በልቦናቸው እጽፈዋል። አያችሁ፣ አዲሱ ኪዳን እዚህ ነው ያለው። ዳግም እስቲ እሺ መስክሩልኝ፣ እሺ ዳግም ከመወለዳችሁ በፊት መጽሐፍ ቅዱስ አንብባችሁ የምታውቁና ስታነቡት ምንም አልገባ ያላችሁ ሙሉ መጽሐፍ ማቴዎስን ለምሳሌ 28ቱን ምዕራፍ ጥርግ አርጋችሁ በአንድ ምሽት አንብባችሁ አንድም እዚህ ውስጥ ያልቀረላችሁ፣ ዳግም ከተወለዳችሁ በኋላ ግን ስታነቡት ያንኑ ማቴዎስ ወንጌል እዴ እንደዚህ ነው እንደሚለው እግዚአብሔር ይባረክ። እውነት በጣም የሚገ እንደ እኔ የምታወሩ ከሆነ ማለት ነው ከመጽሐፍ ቅዱሳችሁ እንደዚህ ነው ይውላችሁ። ይሄ የአዲሱ ኪዳን ማስረጃ ነው። አዲሱ ኪዳን ሕጌን በልቦናቸው ምን አረገዋለሁ? ጽፈዋለሁ፣ በፈቃዴም ማስኬዳችኋለሁ ይላል ሕዝቅኤል 36 ደግሞ። ይሄ የመንፈስ ሰይፍ ሰሙኤል ተቀምጦ የሆነ ፈተና ሲመጣ ድብርብር ብለን ወይኔት ነበር ያስቀመጥኩት ምናምን የሚባል መሳሪያ አይደለም። ወታደሩ ተከላክሎ ማጥቃት የሚገባው ሰዓት ወይኔ ሰይፌን በያዝኩ ኖሮ ዛሬ እንደማለት እኮ ነው። ሰይፍ መራቅ የለበትም። ሰይፍ ቦታው ላይ መሆን አለበት። ለምን? ለመሰየፍ። በመንፈሳዊ ጦርነት ውስጥ እነዚህ የክፋት መንፈሳዊያን ሰራዊት በጣም ሬዲ ናቸው ለመፈተን። ያችን ቀዳዳ ጠብቀው ልክ ኢየሱስ ሲራብ ፈተናው እንደመጣች እኛም በየትኛው ቀን በየትኛው ቀዳዳ እንደሚመጣብን ስለማናቅ ይሄ የመንፈስ ሰይፍ ሁልጊዜ በልባችን ሁልጊዜ በእጃችን መኖር አለበት። ሲመጣ ውርውር ለማድረግ ማለት ነው፣ ለማውጣት ማለት ነው። ያለ የሚገርማችሁ በማቴዎስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል ወደ ሰው ልብ ውስጥ መግባት አለበት አለ። እንዳይገባ ግን የሚሆን ነገር አለ አለ። ተመልከቱ፣ በዘሪ በገበሬ ላስረዳችኋልና፣ ገበሬ ዘሪ ሊዘራ ወጣ አለ። ሊዘራ ወጥቶ እህሉ እኮ ጤነኛ ነው፣ ተዘርቷል። የወደቀበትን መሬት ያነሳና ይሄ ምሳሌ አልገባ ሲላቸው ለደቀ መዛሙርት ለብቻ ግን ምንድን ነው ቅድም ስለ ገበሬ ምናምን ያስተማርከው? ወደ ግብርና ልትከተን ነው? እንዲ ገበሬን ግብርና ምን አገናኘ? አሁን ከኛ ጋር ስለ እግዚአብሔር መንግስት ጉዳይ እኮ ነው።
የዘሩ የገበሬው?
አዎ ስለ እግዚአብሔር መንግስት ነው። እና እኛን ይመለከታል? የስ ይመለከታችኋል። እንደውም ለእናንተ ለብቻ ላስረዳችሁ ብሎ ሲያስረዳቸው የተናገራቸው ሀሳቦች አሉ። ያንን የሚዘራን ዘር የሚለቅም አለ ይላል። ሰይፍ ስለሆነ አያችሁ፣ መሸነፊያው ስለሆነ በኋላ ያ የተዘራ ዘር ውስጥ አድጎ ፍሬ ማፍራት ጀመረ። የዛ አማኝ አቋም ሆነ ማለት የመንፈስ ሰይፍ ያዘ ማለት ነው። እዛ ደረጃ ሳይደርስ ቀድሞ ልክ ወፎች እንደሚበሉት ይሄኛውንም ቃሉን ከውስጥ ምን ያደርጋዋል? ይለቅመዋል። ሶስቱ ምንም አይነት ፍሬ እንደማያፈሩ ይናገራል። ለምንድን ነው ሁሉ ግብ ግብ ላለው? በኋላ የመንፈስ ሰይፍ ነው የሚሆነው። አያችሁ፣ ማሸነፊያ የጦር ቃል ነው የሚሆነው። የእግዚአብሔር ቃል በጣም አስገራሚ ቃል ነው። በብዙ ዳይሜንሽን ነው በሰው ህይወት ውስጥ ስራ የሚሰራው። እኛን ይሞርዳል፣ እኛን ያስተካክላል፣ የእኛን አቋም ይፈትሻል፣ ይበረብራል። ይሄ ዕብራውያን ምዕራፍ 4 ቁጥር 12 ላይ ያለው የልብንም ሐሳብ ይሄ ጅማትን፣ ቅልጥምን፣ ነፍስን፣ መንፈስን እንዴት ነው ፔኔትሬት አድርጎ የሚገባው? ኃይለኛ ስለሆነ በጣም ኃይለኛ ነው። የውስጥ ሐሳብን ሳይቀር ብርብር አድርጎ መመንጠር የሚችል ኃይል ያለው እግዚአብሔር ቃል ስለሆነ እኛ ጋር ያንን ስራ ከሰራ በኋላ በእኛ ህይወት ውስጥ የሚፈለገውን ነገር ካመጣ በኋላ አቋም ይኸው። አሁን ይሄ የመንፈስ ሰይፍ ማለት ወይም አሁን ኢየሱስ ምንድን ነው የመንፈስ ሰይፍ ካላችሁ፣ ለእኔ አቋም ማለት ነው። ኢየሱስ ምንድን ነው አቋምን አይደል የገለጠው አይደል? የመንፈስ ሰይፍ ማለት የታመነ የእግዚአብሔር ቃል አቋም ሲሆን ማለት ነው። በክፉ ቀን ምንድን ነው የሚፈተሸው? አቋም ነው የሚፈተሸው። ለምሳሌ ከቅዱሳን ጋር ህብረት ማድረግ አቁሚ የሚል ፈተና ቢመጣብኝ ላቁም ይሻልሻል። ምክንያቱም እንደምታየው ነው ነገሩ። የረባ አማኝ የለም፣ ነገሩ እየከፋ ነው። ስለዚህ ብታቆም ይሻልሻል። አዎ ለነገሩ እኮ ምን መሄዱም አለመሄዱም ምንም ልዩነት እስከማያመጣ ድረስ ነው የሆነው። አዎ ህብረት ደግሞ ህብረት ምን ምናምን። አያችሁ አቋም እንዴት እንደሚበረበር እንዴት እንደሚፈተሽ። ከቅዱሳን ጋር ህብረት ማድረግን በተመለከተ በእግዚአብሔር ቃል ላይ ክሊር የሆነ መረዳት ያለው ሰው ነው የሚለው እኮ ገና እንትኑ ሲመጣ ፈተናው ሲመጣ ራሱ እንደውም በየቀኑ ነው የሚሄደው። የምን ህብረት ማቆም? ኧረ አሳድጄ ነው እንደውም ክርስቲያኖችን የማገኛቸው፣ እንደውም ከነሱ ጋር እንደውም እጸልያለሁ፣ እንደውም እጾማለሁ፣ እንደውም ህብረት ኧረ እንደውም ባይብል ስተዲም አልቀርም። አቋም ማለት ሊሸረሽር ውሳኔ ወስን ነው እኮ የተባለው ጌታ ኢየሱስ። ወስን በቃ አሁን እዚህ ጋር ወስን። ምን ልወስን? ይሄ ድንጋይ ይታይሃል? አዎ። ቀይረው ወደ ዳቦ፣ ከዛስ ግመጠው። አቋምህን ግለጥ ነው የተባለው። እሱ ግን አቋም ነበረው። ወረድ፣ ክብር ለጌታ ይሁን። አቋም ነበረው። የመንፈስ ሰይፍ ማለት አቋምን መግለጥ ማለት ነው። ኖ የሚባልበት ቦታ ላይ ኖ የማለት አቅም ማግኛ ማለት ነው። ባለፈውም ትንሽ ለማንሳት ሞክሬያለሁ። ዲያብሎስ የአቋም መግለጫን በደንብ አድርጎ ነው የሚያከብረው። አይጨቃጨቃችሁም። የእግዚአብሔር ቃል በውስጣችሁ ተዋህዶ ማንነታችሁ አቋማችሁ ከሆነ እዛው አይነዘንዛችሁ። ወይ በወር ደግሞ እንደዚህ ሳወራ ጓደኛው እንዳልመስልና ደግሞ አንድ ጊዜ መጽሐፍ ቅዱስ ኮሌጅ እየተማርን አስተማሪያችን ዲመኖሎጂ ኤንጂሎሎጂ ምና የሚባሉ ኮርሶች ነበር የሚያስተምረን። እና ስለ ዲመንስ ሲያስተምር ፈረንጅ ነው ምን ይላል? ሰይጣን ይህን ማድረግ አይችልም፣ ይህን ማድረግ ይችላል፣ ይህን ማድረግ አይችልም ሲል ከጓደኛ ከሆን የስ ይህን ማድረግ አይችልም ሲል ያ ይህን ማድረግ ደግሞ እንትን ይላል ኖ እንትን ማድረግ ይችላል ሲል እንግዲህ ተንኮል መቼ ስቶ ላይ ለቅም አብራችሁ ሰርታችኋል እንዲ አልኩት። ስለ ስርዓት ያዛተ ምናምን ብሎ ተቆጣኝ። ጀስፈን ነው ምንም ናኔ አሁን ምንም እንደሱ እንዳለው ፈራው እኮ የዘራውትን ያጨርኩ ነው መሰለኝ ምልላችሁ ነው አቋም በጣም ያከብራል አቋም ያከብራል በተገለጠልን የእግዚአብሔር ቃል ላይ ቆመን ኖ ስንል ሰይፍ ነው እየመዘዝን ያለን ማለት እየተዋግ የተከላ እንትን ያረግ ነው ያጠቃን እኮ ነው ያለን ኖ አሁን የተጋለጥሽበት ሰዓት ነው ምንም የሚረዳሽ የለም ማንንም አጠገብሽ የለም ደክመሻል ይሄን ነው መወሰን ያለብሽ በሚልበት ሰዓት አያችሁ በክፉ ቀን ሄልፕለስ በሆንበት ቀን የዛን ቀን የመንፈስ ሰይፍ በውስጣችን እጅ የተቀመጠች አቋም ማለት ነው ኮንቪንስ ያደረገን ያ የእግዚአብሔር ቃል ውስጣችን ካለ ማንንም በስጋ አጠገባችን አይኖር ማንንም አይኖር ግን ይሄ አሸናፊ የእግዚአብሔር ቃል ከውስጣችን መመዘዝ ከቻለና አቋሜ ነው ካልን አቋማችንን ያከብራል በሌላ ርዕሰ ጉዳይ ሊመጣና ሊጠይቀን ይችላል ጌታ ኢየሱስ አንደኛውን ጥያቄ አሸነፈ ማለት ሁለተኛ ይጠየቅም ማለት አይደል ሁለተኛ ጠየቀው ሁለተኛም ሲጠይቀው አቋሙን ነው የተናገረው አሃ እንደዚህ ነው ተስበው አንተ በለኔ ማምነው ልንገር ይሄ ነው አቋም ያለ ይሄ ነው አቋም ኦኬ እንግዲህ እየጠቀሱ ከሆነ ንም ልትቀሳለ ጠቀሰ ጠቅሶም ቢጠይቅ ሶስተኛውንም እንደዛው ፍርጥም ብሎ መልስ መለሰለት ምንም ሌላም እንትን እንኳን አልቀየረም መሳሪያውን አልቀየረም የመጀመሪያው መንፈስ ሰይፍ ነው ሁለተኛው መንፈስ ሰይፍ ነው ሶስተኛው መንፈስ ሰይፍ ነው ይሄን ነው ማምነው ይሄን ነው ማደርገው አለ እስከ ጊዜው ተለየው ይላል ማቴዎስ አይደለም ሉቃስ ነው እስከ ጊዜው እንደተለየው የሚነግረን ማቴዎስ እስከ ጊዜው ተለየው ባይለንም መላእክት መጥተው አገለገሉት ቢልም በኋላ ግን በጴጥሮስ በኩል ሲመጣ ሁሉ አወቀው አይደለ ጌታ ኢየሱስ ክርስቶስ ሂድ አንተ ሰይጣን ማቴዎስ 4 ላይ የመጨረሻውን ሶስተኛውን ሲመለስ ሂድ አንተ ሰይጣን ማቴዎስ 16 ላይ እንደገና አሁንም ሂድ አንተ ሰይጣን the same ሂድ አንተ ሰይጣን እየተጠቀመ ምን ማለት ነው ሶስት ጥያቄ ጠየከኝ መለስኩልህ አሁን ደግሞ በቅርቤ በጴጥሮስ በኩል መጣ አሁንም ሂድ አለ ለምን ነው ወደ መስቀል የምትሄደው ነው ይሄን ጥያቄ እኮ መጀመሪያም አቀርቦለታል እኮ ወድቀ በሰግድልኝ ይሄው ያለም ክብር ተመልከት ሰጣሃለሁ ምን ማለት ነው ለምን በመስቀል በኩል ትሄዳለህ ነው መስቀልን ምን አመጣው ሾርት ከት ይያለ ነው ኖ አለ አሁን እንደገና በጴጥሮስ በኩል መጥቶ ደግሞ የሰው ልጅ አልፎ ይሰጣል ይሰቃያል ማለት ነው ይሄ አይሆንም ብሎ ገሰጸው ይላል ጴጥሮስ ኢየሱስን ስለዚህ ኢየሱስ ምን አለ ሂድ አንተ ሰይጣን ሂድ አንተ ጴጥሮስ ሳይሆን ሂድ አንተ ሰይጣን አሁን ያወራው አንተ አይደለህ አውቀያለሁ ማን እንደተናገረው አውቀያለሁ አለ ስለዚህ መንፈሳዊው ጌታ አሉ ቀኖች አሉ ቀዳዳዎች አሉ በቃ በህይወታችን ይመጣል አላፋለፍ ይያለ ይመጣል ስለዚህ ለሱ ቀን ነው በእግዚአብሔር ቃል ተሞልተን ታጥቀን መኖር ያለብን አሁን የእግዚአብሔር ቃል ውስጥ የሚገርም ዊዝደም አለ ጥበብ አለ ከምን ጋር ስንኖር ከሰው ጋር ስንኖር ከአማኝ ጋር ስንኖር ከማያምን ጋር ስንኖር ከመንግስ ባለስልጣናት ጋር ስንኖር ምን ልበላችሁ በየትኛውም የህይወት አስፔክት ሊመነዘሩ የሚችሉ ጥበቦች አሉት መጽሐፍ ቅዱስ አሁን በጥበብ ተመላለሱ ከየት ላምጣው ጥበብን እዚህ መጽሐፍ ውስጥ ነው ያለው ጥበብ መንፈስ ይሙላባችሁ የእግዚአብሔር ቃል በሙላት ይኖርባችሁ ለምንድን ነው አንዱ ጥቅሙ ለውጊያ ነው ጥቅሙ የውጊያ ለት መዘዝ አድርጎ ለማውጣት ማለት ነው መንፈሳዊ ዓለም በጣም በጦርነት የተሞላ ዓለም ይገርማችሁ ስትገቡበት የባሰ ሪል እየሆነ ነው የሚሄደው ለምሳሌ ምናልባት እንደዚህ አይነት ዲሴፕሽን ካለ በየፈርቼ ስለሆነ ነው ይሄንን ማነሳላችሁ አይ ተከባብሬ ብኖርስ አልደርስበትም አይደረስብኝ እኔም ብሎ ተዋጊ በቀዛው በጸበሉ እሱም አርፈ ይቀመጥ እኔም አርፈ ይቀመጣለሁ እንጂ ሄ ወጋ ምናምን ይቅርብኝ በልበል የሚለው ካለ ከመካከላችን እንደዚህ በማረጌ በቃርፌ ኖራለሁ ከነካካሁት ግን አይለቀኝም የሚል አይነት እንትን ውስጥ በጣም መግባት የለብንም it's a must በቃ ማለት ይሄኮ ለኤፌሶን ለነበሩ ለቤተክርስቲያን ሶስት የቤተክርስቲያን መሪዎች ምናምን እኮ አይደለም ወይም ደግሞ እናንተ እቺ ዶክትሪኗን ወቁ እንጂ ዘላለም ህይወት ዋስትና ማግኘታችሁን መጣም እርግጠኛ ሆኑ እንጂ መንፈሳዊውን ወጋ የሁላችሁንም ደርቤ እኔ ዋጋለሁ አላለም ጳውሎስ። አሁን አንዳንዴ ሰው እንዲዋጋለት የሚፈልግም ሰው አይጠፋም። በልቶ ዋጋልኝ እያንዳንዱ ነው የሚዋጋው። እያንዳንዱ አማኝ ነው የሚዋጋው። እንደ ተመደበለት ልክ እንደ መጣበት ፈተናና ክፉ ቀን ይዋጋል እያንዳንዱ ሰው። ይሄ ማለት በጸሎት አንተጋገዝ ምናምን አይደለም። ሳምንትም ስንገናኝ የምናነሳው እሱን ነው። ይሄው ጳውሎስ ራሱ ስለኔ ምን አርጉልኝ ጸልዩልኝ ይላል። ምራፍ አንድ ሲዝላችኋል ጸልይላችኋለሁ ሲል አይደለ እንትኑ ምን ይሄ የሚያሳየው ምንድነው? አዎ እሱም ይጸልይላችኋል እነሱም ደግሞ እንዲጸልዩት ደግሞ እንዲጸልዩለት ደግሞ ይጋብዛል። እንትን አይደለም የሚያረጋው በቃ ይሄ ለተወሰኑ ሰዎች የተሰጠ ነገር ነው ምናምን ብሎ ያስብ። መንፈሳዊ ውጊያ የሚባለው ነገር እኔ ዋጋዋለሁ በቃ ውጊያውን እኔ ዋጋው እናንተ አትችሉትም እኔ ዋጋዋለሁ። ምክንያቱም ብዙ ሶስተኛ ሰማይ ምናምን ስለሄድኩኝ እያንዳንዳችሁን ጥር ሙልጭ አድርጌ አውቃችኋለሁ። እያንዳንዳችሁ እናንተ የት ታውቋችኋላችሁ? ስለዚህ ለእኔ ተዉት ኖ እንዳንታለል ብዬ ነው እንዳንታለል ብዬ ነው። እኔንና የቤተሰብ መንፈሳዊ ውጊያ የሚዋጋልኝ እንትና የሚባል ሰው እያለ እዚህ ተዋጉ ነው ያሉ። ራሳችሁ ተዋጉ ነው ያሉ። ለምሳሌ ስትጾሙ ስትጸልዩ እንደሚብስበት ታውቃላችሁ መንፈሳዊ ውጊያ? ደንግጦ የሚሰው ሰው አለ። ደንግጦ ይሄ እጅ የሚሰጥበት ውጊያ አይደለም በፍጹም። ይሄ ከማሙሻ ጋር ያየናቸው እንዳለ በቃ እነዛ ይሄ በክርስቶስ ያገኘናቸው ድሎች እነሱን ይዘን ስለሆነ የምንዋጋው እንሸነፋለን የሚል ስጋት ምናምን እኮ በፍጹም እንትን ሊደነግ ማለት በማሸነፍ የተጀመረ ጦርነት ነው። አሁን እኮ እንትን ነው ማወጅ ነው እኮ እኛ ኢየሱስ የሰራውን ስራ ማወጅ ነው። አሁን እስቲ ዝም ብላችሁ ቤተ ክርስቲያንን ተመልክቷት ሐዋርያት ሥራ መጽሐፍ ላይ ይዘው ይቀርባሉ ወደ ሆነ ከተማ ምን ቃል የእግዚአብሔርን ቃል የመንፈስ ሰይፍ እኮ ነው። ያንን የመንፈስ ሰይፍ ይዘው የሆነ ከተማ ሲወጡ ሲሆን የምስራች ነው እየተናገሩ ያሉት። ዋው እንዴት ደስ የሚል ነገር ነው የሚናገሩት። ህዝብን ነፃ የሚያወጣ ከብዙ ስራት ይሄው ፊዚካሊ እንኳን ራሱ አሁን የሰውዬ በሽተኛ ነበረ በእነዚህ አገልግሎት ነው የተፈወሰው። ኧረ እግዚአብሔር ይመስገን ኧረ በጣም የሚገርም ነው ማለት ሲገባቸው የሚሉ አሉ በአንዳንድ ከተማ ውስጥ። የሚበዙት ግን ምንድን ነበር የሚያደርጉት? አግሬሲቭ ሆነው ነበር የሚነሱባቸው። ጦርነት እያችሁ ይዘውት ይሄዳሉ። ይህንን የምስራች ይህንን ወንጌል ይህንን የሰላም ወንጌል ይህንን እውነት ይህንን የእግዚአብሔርን ጽድቅ ይሄ በእምነት የሚገኘውን መዳን ይዘውት ይገባሉ ወደ የከተሙ። ልክ ይዘውት ሲገቡ ጦርነት ነው የሚከፈተው። በቃ በተለይ አንዳንዶቹ ክፍሎች አሁን ሐዋርያት ሥራ ምዕራፍ 13 ሰርጊዮስ ጳውሎስ የሚባል አገረ ገዢ መስማት ፈለገ እግዚአብሔርን ቃል። እንዴት አድርጎ ያሰማ ያጠንቋል። አትሰማትም አለ አትሰማትም። ጦርነት ነው። ቤተ ክርስቲያን ምንድን ናት? አጥቂ ናት። ለምን ሂዱ ነዋ ያጁ ማቴዎስ 28 ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ምንድን ኃይል በሰማይ በምድር የኔ ነው ኃይል እውነት አዎ የኔ ነው። ስለዚህ እናንተ ሂዱ ሂዱ ወደ ዓለም ሁሉ አያችሁ። አጥቂ ናት ቤተ ክርስቲያን። የእግዚአብሔር መንግስት አጥቂ ናት። ተከላካይ አይደለችም። አዎ ትከላከላለች። እምነትን ዲፌንድ ታደርጋለች። ሄረሲ ሲመጣ ሲበረዝ ምናምን ኖ ትላለች። ይሄ ነው እውነቱ ይሄ ነው የእግዚአብሔር ቃል ትላለች። ግን ያለኝን ያስፈላኝ ብላ እንዲህ አጥሮን ከባ ምናምን ትቀመጥ አይደለችም። ትገሰግሳለች። ክብር ለእግዚአብሔር ይሁን። አሸናፊ መንግስት ናት የእግዚአብሔር መንግስት። ስለዚህ የገባንባት መንግስት አሸናፊ መንግስት ስለሆነች ማጥቃት ግዴታችን ነው ግዴታችን ነው። ይገባሉ የሆነ ከተማ ይናገራሉ የምስራቹን። ልባቸው የሚነካ ሰዎች አሉ። አመፀኛ የነበሩ ሰዎች በፍጹም ከእግዚአብሔር መንግስት ርቀው የነበሩ ሰዎች ይማረካሉ በዚህ እውነት። ከዛ እነሱ እጃቸውን ሲሰጡ ሌሎች ደግሞ በምን ይነሳሉ? በተቃውሞ ይነሳሉ። ያዋክቧቸዋል፣ ያስሯቸዋል፣ ያንገላቷቸዋል። አሁን ዝም ብላችሁ ስታነቡት ሰውና ሰው የተጋጨ ነው አይደለም የሚመስለው? አይደል? ጴጥሮስ የሚባልና ዮሐንስ የሚባል አንድ ሁለት አገልጋዮች የሆነ ከተማ ገቡና አገረገዡ ተናዶባቸው ጥቆማም ደርሶት እስር ቤት ከተታቸው ሲባል ውይ ምን ክፉ ነው? ምን አረጉት? አሁን እነዚህ ሁለት ወጣቶች ምን አልሰረቁ? እዚህ ከተማ ገብተው ምን አለ ቢተዋቸው? እንዴ ጦርነቱ ሌላ ነው። ጦርነቱ በሰማያዊ ስፍራ የሚደረግ ይዘው የሄዱት ምንድን ነው? የእግዚአብሔርን መንግስት የማስፋፋት አገልግሎትና ስራ ይዘው ስለሆነ የሄዱት ከጀርባ ያለ ጦርነት በጣም ከፍተኛ ነው የሚሆንባቸው። ግን እነሱም ስለሚያውቁት አሁን ሲያስሯቸው፣ ሲያንገላቷቸው፣ ሲደበድቧቸው እችን ይወዳል አንተ እኔም እኮ ቦክስ እችላለሁ ብሎ እስር ቤት እያለ አቀመሰው የሚል አታገኙም። መጋደላቸው ከስጋና ከደም ጋር አይደለም። በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር እንደሚዋጉ ያውቁ ነበር። እና ግልጽ ነው ስትመለከቱ፣ ውጊያው በደንብ የለየለት ነበረ። ቤተ ክርስቲያን የእግዚአብሔርን ቃል ይዛ ወደ ዓለም ካልገሰገሰችና ፔኔትሬት አድርጋ ገብታ ማሸነፍ ካልቻለች ሚሽኗን ትታለች ማለት ነው። አያችሁ፣ አጥቂ ናት ቤተ ክርስቲያን። አሁን አንዳንድ ጊዜ ከዘመናዊነት ጋር አያይዞ ከምናምን ጋር አያይዞ ማት እንትን ይመጣል። አሁን በዚህ ጉዳይ ላይ በቃ ሁሉም እምነቱን ለራሱ ያዝ፣ ማንም የማንም እምነት አይንካ፣ እምነትን ለሌላ ሰው መናገር አይቻልም ምናምን የሚሉ ህጎች ምናምን ይረቃሉ አይደል? ይወጣሉ። አሁን ይሄ ዝም ብላችሁ ስታዩት አዎ እንደሱ ነው መሆን ያለበት። በሉ በሉ አይላችሁም እናንተ ራሳችሁ ይላል እኮ የእግዚአብሔር ቃልስ። ሂዱስ ምን ይሁን? በሁለት ዓለም ውስጥ ያለ ጦርነትስ ምን ይሁን? ይቁም? በፍጹም ሊሆን አይችልም። ይሄ በቃ ሄጅ ነን እኛ። ማጥቃት ግዴታ ነው። ይህንን ስል ከስጋና ከደም ጋር አይደለም። በፍጹም በፍጹም እንደዛ መታሰብ የለበትም። ጦርነቱ የስጋና የደም አይደለም፣ መንፈሳዊ ነው ውጊያው። ለዚህ ነው ሰይፉም መንፈሳዊ የተባለው፣ የእግዚአብሔር ቃል የተባለው። ብዙ የሚወጡ ህጎች፣ ብዙ የሚረቁ ነገሮች፣ ብዙ በቃ ይሄ ምን ልበላችሁ፣ በየጊዜው የሚመጡ አይዲያዎች፣ ፍልስፍናዎች ምናምን አበጥራችሁ ካያችኋቸው ከእግዚአብሔር ቃል ጋር ተቃራኒ ናቸው። ከዛ ምን ሁሉንም ግራብ እንድናደርግ ነው የምንፈተነው። አሁን ኦኬ እሺ፣ ያኛውንም እሺ፣ ይኛውንም እሺ እንድንል ነው የሚያደርገው። አማኝ ግን መንፈሳዊ ጦርነት ውስጥ ስለሆነ ያለው አይኑን ከፍቶ በመንፈሳዊ ዓለም ውስጥ ያለውን የተቀነባበረ ሴራ መረዳት መቻል አለበት። ቤተ ክርስቲያን ይሄ ነው በቃ ሚሽኗ፣ በዓለም ላይ በምድር ላይ የተቀመጠችው ለማሸነፍ ነው፣ ለመውረስ ነው። ምክንያቱም እንትኗ የተሰጣት የቤት ስራ የምድራዊ አይነት እንትን አይደለም፣ በጣም ጥልቅ የሆነ ነው። ሐዋርያቱ ይሄ ስለገባቸው የሆነ ከተማ ይገባሉ፣ ይናገራሉ። ይህንን የምስራች ይህንን እውነት ይናገራሉ። ከዚህ እውነት ተቃራኒ ያሉ ብዙ ልምምዶች አሉ። ከጥንቆላ ጋር የተያዘ፣ ከድግምት ጋር የተያዘ፣ ከአገር ገዢዎች ጀርባ የሚጠነቆል ምን ማት ከተማ ሁሉ የተተበተበ ነው። በቃ እንዳለ ስታነቡ እሱን ነው ሄደው በቃ እሱን ነበር የሚበጣጥሱት፣ ያንን መረብ ነበር የሚበጣጥሱት። ሲነካካ በቃ ማሳብ ማያደርግበት ቦታ የለም። ይሄ ኤሌክትሪክ እዚህ ጋር እንትን ሲያደርግ እዛ እንደሚያጠፋውና እንትን እንደሚያደርገው ማለት ነው። አሁን ያቺ የማርተ መንፈስ ያለባት ሐዋርያ ሥራ ምዕራፍ 16 ለአለቆቿ የምጠነቁልነች ይላል። ተመልከቱ። ከዛ እሷ ላይ ያለ መንፈስ ሲመጣ አለቆቿ እስር ቤት ይግቡ አሉ እነ ጳውሎስና እነ ሲላስን። ይሄ መንፈሳዊ ጦርነት ነው። አሁን የዛ ከተማ ሰው ምን ሊል ይችላል? ሁለት ነው ሶስት ሰዎች ገብተው የሆነ ትምህርት አስተምረው የተወሰነ ቀን ቆይተዋል እዚህ ከተማ፣ ከዛ በኋላ ያቺ ሴትዮ እንደዚህ ምናምን ምናምን ብሎ ሌላ ቨርዥን ይነግሯቸዋል እነሱ። ከዛስ ታሰሩ። አዎ ይታሰሩ። እንዴ ታሰር አለበ? የታሰሩት መካከል ነው አደለ ጌታ ታምር ያደረገው? ውጊያው ጦርነቱ መንፈሳዊ ነው። አያችሁ፣ ይመጣል። በመንፈሳዊ ጦርነት ውስጥ እግዚአብሔር አክቲቭ ነው፣ ይመጣል፣ ሊያግዘን ይመጣል። አሸናፊ ስለሆንን እንድናሸንፍ አጠገባችን ይመጣል። የመንፈሳዊ እሱም የእግዚአብሔር ቃል ነው። ያዙት ይላል እሱ። ያዙ። ስለ ባይብል ስተዲ ትንሽ ላንሳና ልጨርስ። ባይብል ስተዲ ላይ የተረዳችኋቸው እውነቶች ብዙ ሲጠቅማችሁ አላያችሁም በህይወታችሁ? በጣም ባይብል ስተዲ አይመስልም አይደል? አሁን 4 አመት 5 አመት 10 አመት የሆነ ባይብል ስተዲ በቃ ተሰብስባችሁ ያጠናችሁት የተረዳችሁት አቋማችሁ የሆነ ነገር ያከፉ ቀን ሲመጣ ሚፈትሽ ቀን ሲመጣ መዘዝ አርጋችሁ አጥታችሁ ታጣቁ? አኔ አቃለሁ። መንፈሳዊ ህይወትን ከመያሳድጉ የቤተክርስቲያን ፕራክቲሶች ወይም ለምምዶች አንዱ ምንድነው ካላችሁኝ ባይብል ስተዲ ነው። መጽሐፍ ቅዱስ ተናት ኦሆሆሆ በጣም በጣም አስፈላጊ ነገር ነው። አለ ሁሉም ያዋጣል ሐሳብ ይንሸራሸራል ሐሳብ ትነጋገራላችሁ ታወጣላችሁ ታወሩ ይሄ ቃሉን አስበው ተጫወተው አይደለ ስትጫወቱ ስታወሩ ስትነጋገሩት ማለት ለካ አቋም ሆኖ ቁጭ ብሏል። አንድ ክፉ ቀን ሲመጣ ከዛ ጋር በተያያዘ መዘዝ ነው ተያነስ እናጠና። ከእግዚአብሔር ቃል ጋር ያለን ቁርኝትና ቅርበት ልክ ይሄ ወታደር ሰይፉን እጁ ላይ እንደያዘው የእግዚአብሔርን ቃል እዚ በቅርብ መገኘት አለበት መዘዝ ለማድረግ ማለት ሊፈተነን ሲመጣ። የኛ ፈተና ደግሞ ከኢየሱስ ፈተና የሚለየው ኢየሱስ ከውጭ ነው የሚፈተነው ከውስጥ ከእግዚአብሔር ፈቃድ ውጣ የሚል የለው። የኛ እኮ ሁለቱም እንዴት ሲሪየስ እንደሆነ ታያላችሁ። እኛ ውስጥም ይፈተነናል ከውጭም መጥቶ ይፈተነናል። እሱ አንድ ነበር ፈተናው ክፉ ነው መጥቶ የሚፈተነው ክፉ ነው የሚፈተነው። እኛ ግን ገና ሙሉ በሙሉ ያልተዋጀ አሮጌው ሰው የሚባል ስላለ ከኛ ጋር ውስጣችን ራሱ የማይፈጥረው ነገር የለም እንኳን የውጩ ማለት ነው እንኳን የውጩ ፈተና ከውስጥ ራሱ አንዳንድ ጊዜ ጠመም ያለ አይዲያ ጠመም ያለ ሐሳብ ሊጠናወተን ሁሉ ይችላል። ይሄን ሁሉ ነው እንግዲህ የምንዋጋው። ሌሎቹ ትጥቆች ሌሎቹ መሳሪያዎች እንደተጠበቁ ሆነው ሰይፍ ግን መያዝ በጣም አስፈላጊ ነገር ነው። እሱን ሁልጊዜ በእጃችን ሁልጊዜ በልባችን መሳሪያው በጣም ኃይለኛ ነው ይሰራል ማለት ይሰራል በቃ ዳብሎስ ያቀዋል። የእግዚአብሔር ቃል እንዴት ኃይለኛ እንደሆነ እንዴት እንደሚያሸንፍ በደንብ አድርጎ ያቀዋል። ስለዚህ የእግዚአብሔር ቃል ዝም ብሎ እንዲው አፋችን ላይ ምናምን ሳይሆን አቋም ሆኖ በቃ በደንብ አቋም ለመሆን ያው በደንብ ጊዜ ይፈልጋል አይደል? እግዚአብሔር ቃል ከኛ ጋር ተዋህዶ ውስጣችን ሆኖ ፕራክቲስ አርገ ነው ተፈተነን አልፈንበት ብለን ነው እንግዲህ ማንነታችን የሚሆነው። ልክ አሁን በመዳን ጉዳይ ላይ ያን ያክል እንደው የመጣ እንደማያደርገን በሌሎቹም የህይወት ውሳኔዎቻችን ላይ በጣም ጠንካራ አቋም ሊኖረን የሚገባው ይሄ እጃችን ላይ ያለ መጽሐፍ ቅዱስ ወይም የእግዚአብሔር ቃል በደንብ እዚህ ውስጥ መግባት ሲችል ነው። ያኔ ነው እየመዘዝን ማሸነፍ የምንችለው። ጸልይ። የመንፈስ ሰይፍ ሱም የእግዚአብሔር ቃል ነው ማጥቂያ መሳሪያችን ነው። በደንብ እንጸልይ እስቲ ማለት እኔ ይቅርብኝ የሚባል አይደለም ይሄ። በእውነት ልድገምላችሁ እኔ ማጥቃቱ እንኳን ይቅርብኝ የምንልበት ህይወት ውስጥ አይደለም የተጋበዝ ነው የተጠራ ነው። ማጥቃት ግድ ነው። ሃሌሉያ። አሁን በዓለም ላይ እውነት ያልሆነ የእግዚአብሔር ያልሆነ ውሸት ገኗል በጣም እና እውነት እስኪመስል ውሸት ግን ውሸት ነው። በቃ እውነት ነው ትክክል እና በጣም ከፍ ስላለ ብዙ ተቀባይነት ስላገኘ መሸማቀቅ የለብንም። እውነትን ይዘን ወንጌልን ይዘን ክብር ለእግዚአብሔር ይሁን አሸናፊውን ጌታ ይዘን የረቀቀውን የዲያብሎስን አሰራር ምናምን አድንቀንና ፈርተን መንቀጥቀጥ የለብንም። እግዚአብሔር አሸናፊ ነው። አሜን። ሃሌሉያ። ሄጅናት ቤተ ክርስቲያን ትሄዳለች፣ ትገሰግሳለች። እውነትን ይዛ ክብር ለእግዚአብሔር ይሁን ወንጌልን ይዛ አሸናፊውን ጌታ ይዛ ትገባለች ወደ ዓለም። የመንፈስን ሰይፍ ይዘን እንንቀሳቀሳለን በመንፈሳዊ ዓለም ውስጥ። ኦ ሃሌሉያ። ድል በመንሳት ለሚያዞረን የተሰጠን መንፈስ ራስን የመግዛት የኃይልና የፍቅር እንጂ የፍርሃት አይደለም ይላል መጽሐፍ ቅዱስ። አይደለም፣ የኃይል ነው። ማሙሻ ጋር እንጸልይ።
ጸልያለን። እግዚአብሔር ተናግሮናል። የመንፈስን ሰይፍ የሆነውን ይህንን የእግዚአብሔርን ቃል ያዙ። እና ደግሜ ሁሉ ነገር ደግምላችሁ አልችልም፣ ግን የተሸነፉ መኖርን የተከላከሉ መኖርን እንዳንቀበል ነው እግዚአብሔር የተናገረ። ቤተክርስቲያን የምትሄድ ናት፣ የምታሸንፍ ናት። ምክንያቱም ኦልሬዲ ያለቀ ጦርነት ውስጥ ነው እግዚአብሔር ያስገባን። ግን በቃ ማጥቂያችን መሳሪያ የእግዚአብሔር ቃል። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። ይሄ ረሃብ እንዲመጣ ጸልያለሁ። የእግዚአብሔርን ቃል በቃ ዲቫውር የማረክ የማጥናት የማሰላሰል የመጫወት። በጣም ብዙ መረጃ በዙሪያችን ከቦን የምንኖር በጣም የመረጃ አማራጭ በዛልን ሰዎች እንደሆነ ታውቃላችሁ። የሞደርን ታይም በጣም ብዙ ነገር አለ፣ ይመጣል ዝም ብሎ ኢንፎርሜሽን። እኛም ዝም ብለን ስናይና ስንሰማ እንውላልና ምንም የማይጠቅም ነው አብዛኛው። እኛ እንድንተከል የተጠራ ነው በእግዚአብሔር ቃል። መዝሙር 1 ህጉንም በቀንና በሌሊት ያሰላስላል። ስለሆነ ይሄ ሰው በቃ በወንዝ ዳር እንደተተከለች ዛፍ ይሆናል፣ የሚሰራው ሁሉ ይከናወንለታል ይላል ቅዱስ መጽሐፍ። ወገኖቼ የእግዚአብሔር ቃል ረሃብ እንዲመጣ ጸልያለሁ። ከዚህ በበለጠ በኢንትረስት በፍላጎት እያነበብን እያሰላሰልን እያጠናን እያካፈልን እየመዘዝን አም ተናግሮናል። እግዚአብሔር ግን በእኛ አገር አንዱ ዲያብሎስ በጣም በጣም የሰራለት የሚመስለኝ ስትራቴጂ ቃሉ ሰይፍ እንደሆነ ማሸነፊያ እንደሆነ ስለሚያውቅ የእግዚአብሔርን ቃል እንድናክፋፋ ማድረጉ ነው። ዝቅ አርገን እንድናየው፣ ሌሎች ነገሮችን ከፍ የእግዚአብሔርን ቃል ዝቅ እንድናረክ ቃሉን ከፍ የሚያደርግ ትውልድ እንድንሆን ጸልያል። እሱ ነው ማሸነፊያ መሳሪያችን። ኢየሱስ የመዘዘው እሱ ነው። አባቶቻችን የመዘዙት እሱ ነው። ዲያብሎስ የተሸነፈው በእሱ ነው። ና ወገኖቼ አትታለሉ። ድል በእግዚአብሔር ቃል ነው። ይሄ ነው ድል በእግዚአብሔር ቃል። ዲያብሎስ ድል የሚነሳው በእግዚአብሔር ቃል። እሱን ከፍ ፋርጎ የሚያወለበልብ እሱን የሚበላ እሱን የሚመገብ እሱን ሜዲቴት የሚያደርግ እሱን በልብ የሚሰውር ህዝብ እንድንሆን እንጸልያለን። እግዚአብሔር ይባረክ። አዳዲስ እንግዶች መካከላችን የተገኛችሁ ለመጀመሪያ ጊዜ ይህንን የእግዚአብሔር ቃል ማመን ዳግም መወለድ ፈልጋለሁ የምትሉ እናንተ ሁልጊዜ እንደምናደርገው በየሳምንቱ ወስናችሁ እንድትወጡ ኢየሱስን አምናችሁ እንድትወጡ ዳግመኛ ተወልዳችሁ እንድትወጡ ቅድም እግዚአብሔር እንደተናገረን ቅዱሳት መጽሐፍ የእግዚአብሔር ቃል መጽሐፍ ቅዱስ ምንም ሴንስ እንዳይሰጣችሁ የሆነበት ምክንያት መጀመሪያ አይናችሁ መከፈት ስላለበት በእግዚአብሔር መንግስት መወለድ ስላለባችሁ ነውና ዳግመኛ መወለድ ፈልጋለሁ አዲስ ሰው ነኝ የምትሉ ካላችሁ ወደ ኋላ ቀርታችሁ እዚህ አካባቢ መጣችሁ ብታነጋግሩ እንጸልይላችኋለን። ኢየሱስን አምናችሁ ዳግመኛ ተወልዳችሁ እንድትሄዱ እንጋብዛችኋለን። ቅዱሳን ወንድሞቼና እህቶቼ በቤታችን በሥራ ቦታ በትዳር በልዩ ልዩ መንገድ ተግዳሮት ውስጥ ላለን የአቋም ሰዎች እንድንሆን በሁሉ ነገራችን የእግዚአብሔርን ቃል እንደ አቋም ይዘን እንድንቆም እግዚአብሔር ጸጋ እንዲሰጠን እንጸልያለን። እግዚአብሔር ተናግሮናል ብለን የምናስብ ቆመን በእግዚአብሔር ፊት የመጨረሻውን ጸሎት ጸልየን እግዚአብሔር በመንፈሱ እንዲያስታጥቀን እንጨርሳለን። እግዚአብሔር የተመሰገነ ይሁን። ጸልዩ ወገኖች፣ ጸልዩ። እግዚአብሔር ጥማትን ጨምርልኝ፣ የቃልህን ጥማት ጨምርልኝ ይባላል። የቃልህን ጥማት ጨምርልኝ። እኔ ለረሃብ ጸልይ ያውቃለሁ፣ እግዚአብሔር እንዲያስርበኝ ማለት ነው። የበለጠ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ስለሚል ማለት መራብ እኮ ጥሩ ነው። እግዚአብሔርን ቃል መራብ በጣም ጥሩ ነው። የብዙዎቻችን አፔታይት በዚህ ዘመን በጣም የተዘጋ ነው ለእግዚአብሔር ቃልና እግዚአብሔር ይክፈተው ወገኖች፣ እግዚአብሔር ይክፈ። ይሄ ነው ዋናው ቁልፉ፣ እዚህ ጋር ነው ያለው ቁልፍ፣ እዚህ ጋር ነው ያለው የእግዚአብሔር ቃል ጋር ነው ያለው። በጣም ብዙ ያሳተን ዲያብሎስ ባለማወቃችንም ጭምር ነው፣ ባለማወቅ ጨለማ ውስጥ በማስገባት ነው ብዙዎች። ጌታ እግዚአብሔር ሆይ እናመሰግናለን፣ ስለ ቃልህ እናመሰግናለን። የጥንት ነው ግን ትኩስ ነው ጌታ እግዚአብሔር፣ ጥንት ነው የተጻፈው ግን ትኩስ ነው። ዛሬም ይሰራል ቃልህ ጌታ እግዚአብሔር ሆይ አያረጅም፣ ትኩስ ነው፣ ዛሬም ይሰራል። ዛሬም ድል እንነሳበታለን። እናመሰግናለን። በመንፈስ ቅዱስ የተሰጠን ቅዱስ ቃልህ ጌታ እግዚአብሔር ሆይ ተራ መጽሐፍ ስላይደለ፣ ተራ ንግግሮች ስላይደሉ፣ ድል መንሻችን ስለሆነ እናመሰግናለን። ከቃልህ ውጭ ድል የለም ጌታ እግዚአብሔር ሆይ። ከዚህ ሰይፍ ውጭ ድል መንሳት የለም። እንከላከል ይሆናል ግን ድል መንሳት የለም። ድል እንነሳ ዘንድ የሰጠህን ሰይፍ ይሄ እግዚአብሔር ቃል ነውና ጌታ እግዚአብሔር አስታጥቀን በቃልህ ጌታችን። ረሃብን ጨምርልን፣ እንድንበላው፣ እንድንጠጣው፣ እንድናሰላስለው ጌታ እግዚአብሔር ሆይ። በውስጣችን እንድናስቀምጠው፣ እንድንሰውረው፣ ሲያስፈልግ እንድንመዘው፣ እንደ ኢየሱስ እንደ ራሱ እንድንመዘው፣ አቋም አድርገን እንድንመዘው፣ በስራ ቦታ፣ በትዳራችን፣ በቤታችን፣ በየትም ቦታ አቋማችን አድርገን እንድንመዘው መኖሪያችን እንዲሆንልን ጌታ እግዚአብሔር ሆይ ይሄንን ቃል በመንፈስ ቅዱስ አስታጥቀን ጌታችን ሆይ እንዳንስት መጻሕፍትንና የእግዚአብሔርን ቃል የእግዚአብሔርን ኃይል አታውቁምና ትስታላችሁ ተብሎ እንደ ተጻፈ ጌታ እንዳንስት መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ተብሎ እንደ ተጻፈ ጌታ እግዚአብሔር ሆይ እንዳንስት መጽሐፍትህን አስታጥቀን አብላን እንደ ሕዝቅኤል ጌታ እግዚአብሔር ሆይ መጽሐፉንም አጎረሰኝ ተብሎ እንደ ተጻፈ እግዚአብሔር አምላካችን ሆይ በክፉ ዘመን ነቢዩ ሕዝቅኤል እንዲቆም መጽሐፉን አበላኸው ጌታ፣ አጎረስከው፣ እሱም ጎረሰ ጌታ እግዚአብሔር ሆይ በላሁት፣ በአፌም ውስጥ እንደ ማር ጣፈጠ ተብሎ ተጽፈዋል። በክፉ ዘመን አቆመው ያ ቃል ጌታ እግዚአብሔር ሆይ በዚህ ክፉ ዘመን የሚያቆመን ድል እንድንነሳ የሚያደርገን ቃልህ ነውና እሱን አብላን ጌታችን ሆይ እሱን እንድንበላ ጸጋን ስጠን እግዚአብሔር አምላካችን ሆይ። እዚህ ያለን ወንድሞቼ እህቶቼ በልዩ ልዩ መንገድ የሚከታተሉን አይ ነው ጌታ እግዚአብሔር ሆይ መጽሐፍትህን ቃልህን ለመማር ያለንን ልብ እናውቃለን። ጨምርልን ጌታ ጨምርልን። ከዚህ በላይ ነው። ረሃብተኝነት ከዚህ በላይ ነው። ቃልህን መማር ከዚህ በላይ ነው። አሁን ከምንጠማው በላይ ነው። እግዚአብሔር አምላካችን ሆይ በቃልህ የታጠቀ ይህንን ክፉ ዓለማዊ የሆነ ዘመን የሚቋቋም ትውልድ አድርገህ አቁመን ጌታችን ሆይ። ዓለማዊ የሆነ አምላክ የለሽ የሆነ እግዚአብሔር አምላካችን ሆይ የእውነት መለኪያ የሌለው ሁሉን ትክክል ነው ብሎ የሚቀበለውን ይህንን ክፉ ሴኩላር የሆነ ዘመን የምናልፈው በቃልህ ስንቆም ነውና ያንን ሰይፍ መምዘዝ ይሁንልን፣ ያንን ሰይፍ መታጠቅ ይሁንልን። ተመስገን ጌታችን ሆይ ተመስገን። ስላስተማረን ባሪያህ እናመሰግንሃለን። በውስጡ ስለለቀቀው ጥበብና መንፈስ እናመሰግንሃለን። ባርከው እግዚአብሔር ሆይ በቃ በዚህ ሰይፍ አሁንም ደግመህ ባርከው እግዚአብሔር ሆይ። እንድንዘረጋው እንድናወጣው ባርከን ጌታችን። ጫካው እንዲመነጠር ጌታ እግዚአብሔር ሆይ ጫካው እንዲመነጠር ይህንን ሰይፍ መምዘዝ ይሁንልን። ሁልጊዜ በመድረክ ላይ ስንቆም እርስ በርስ ስንጫወት እግዚአብሔር አምላካችን ይህንን ሰይፍ መምዘዝ ይሁንልን። ለአብያተ ክርስቲያናት ሁሉ ለምድራችን እንጸልያለን ጌታችን ሆይ። መጽሐፍህ የሚገለጥበት ዘመን ይሁን ጌታ፣ የእውነት ዘመን ይሁን ጌታችን ሆይ። ይህንን ሰይፍ ከፍ አድርገን የምንይዝበት ዘመን ይሁንልን። መድረኮችህ የሰው ፍልስፍና መንገሪያ አይሁኑ፣ የተረት ተረት መጫወቻ አይሁኑ፣ የሰዎች ዝና መንገሪያ አይሁኑ፣ የአሮጊቶች ተረቶች የመሰሉ ነገሮች መንገሪያ አይሁኑ። እንማልዳለን፣ እንጸልያለን ጌታችን ሆይ ቤትህን ሽባ ያረገ፣ ቤተ ክርስቲያንን ተሸናፊ ያረገ እግዚአብሔር አምላካችን ሆይ አደባባዮችህን በተረት ተረት የሞላ ክፉ የተመታ ይሁን ጌታችን ሆይ። አደባባይህ ጌታ እግዚአብሔር የመጽሐፍህ ብቻ ይሁን ጌታችን ሆይ። አደባባዮችህ የመጽሐፍትህ ብቻ እንዲሆኑ ጌታችን ሆይ። የተቀበረው እንዲወጣ እንጸልያለን ጌታ ጌታችን ሆይ። የተሰወረው እንዲወጣ እውነተኛ ሪቫይቫል ከዚያ ነውና ጌታችን ሆይ። መጽሐፉ የተሰወረው በተገኘ ጊዜ በነህምያ በእዝራ ዘመን መጽሐፉ በተነበበ ጊዜ ሪቫይቫል እንደሆነ የተሰወረብን መጽሐፍ ጌታ እግዚአብሔር ሆይ እንዲገለጥ እንማልዳለን ጌታችን ሆይ። በምድሪቱ ላይ እንዲገለጥ ጌታችን ሆይ። መልእክተኞች የሆንን ወንጌላውያን፣ ፓስተሮች፣ ሰባኪያን አትፍቀድልን። ለራሳችን አትተወን ጌታችን ሆይ። ለራሳችን ለአእምሯችን አትተወን። አዋጅ ነጋሪዎች አርገን ጌታችን ሆይ። ያንተ አፍ ያንተ አንደበት አርገን ጌታችን መጽሐፍን ተናጋሪዎች አዋጅ ነጋሪዎች አድርገን ጌታችን ሆይ። አትፍቀድልን ለተረት ተረት ጌታችን። አትፍቀድልን ስለ ራሳችን ብቻ እንድናወራ እግዚአብሔር አምላካችን። በመንፈስህ ለቃልህን እንድናውጅ ጸጋን ስጠን ጌታችን ሆይ። የጨከነ ትውልድ አስነሳ እግዚአብሔር ሆይ። ለቃልህ የጨከነ ለባይብል ስተዲ የጨከነ እውነትህን ለማወቅ የጨከነ እንደ እውነትህ ለመኖር የጨከነ ዲያብሎስን ጌታ እግዚአብሔር ሆይ በዚህ ሰይፍ የሚዋጋ ትውልድ አርገ እንድታስነሳን እንጸልያለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። ረሃብን ጨምርልን ጌታ። ቀስንሄድ መምዘዝ እንዲሆን በሚታገለን ነገር ላይ ይሄንን ሰይፍ መምዘዝ እንዲሆን ተብሎ ተጽፏል። የተብሎ ተጽፏል ማለት እንዲሆንልን ጌታ። ኖ አይሆንም እንደዚህ ተብሎ ተጽፏል ይያሉ መኖር እንዲሆንልን። ምርኮ እንዲመለስ የቃልህ ምርኮ እንዲመለስ። ብዙ ምርኮ እንዳገኘ ሰው እጅግ ተደሰትኩ እንዳለ ባሪያ እንደ ብዙ ምርኮ እንዲመለስልን ጌታ ሆይ እንጸልያለን። ፐርሰናል ዲቮሽናችን እንዲመለስ፣ በጠዋት በማታ ቃልህን ማንበብ እንዲመለስ፣ ከወገኖች ጋር ስንገናኝ ቃልህን መጫወት እንዲመለስ እንጸልያለን። ክብር ላንተ ይሁን። ስለሰጠህን ጊዜ እናመሰግናለን። ወንድሞቼን እህቶቼን ባርክ ጌታ እግዚአብሔር አምላካችን። በኃጢአት ላይ በዲያብሎስ ላይ እግዚአብሔር አምላካችን በራሳችን አሮጌ ማንነትና ባህሪ ላይ ድል እየነሱ መኖር እንዲሆን፣ ድል መንሳት እንዲሆን በዚህ እንድትባርካቸው ጸልያለሁ። እናመሰግናለን። እናመሰግናለን።